የአሜሪካ ድምፅ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሰላም ሰላም ሰላም፣ ጤና ይስጥልኝ አድማጮቻችን፣ እንደምን ከረማችሁ እንደምን ሰነበታችሁ? ሳምንቱ እንዴት አለፈ? ዛሬ ኢትዮጵያ ድምጽ ሬዲዮ ዛሬ እንግዶቻችን ለመጋበዝ የተለያዩ ፕሮግራሞች አዘጋጅተናል። በፕሮግራሙ መሰረት አንድ የባላራስ ሊቀመንበር እዚህ ባለፈው የውጭ ጉዳይ ሚኒስትር በኦርቶዶክስ ቤተክርስቲያን ዙሪያ አንዳንድ ነገሮች ስላስተላለፉ የእሳቸውን ጋብዛለን በደንብ ሙሉ መረጃ እንዲሰጡን። ከዛ በመቀጠል ከዜና በኋላ ከሀገር ቤት አንድ ሰባኪ አጋብዘናል፣ መንፈሳዊ ኦርቶዶክስ ሰባኪ። እሳቸው ደግሞ እንግዲህ ስላለው ሁኔታና አሁን ባሉት ነገሮች ላይ ብዙ መረጃ ይሰጡናል። ይሄን ይመስላል። በተረፈ ከኛ ጋር ይሁን ፕሮግራማችሁ፣ እናመሰግናለን። ኢትዮጵያ ድምጽ ሬዲዮ ፕሮግራሙ ይቀጥላል።
Yes, sir.
ሰላም አድማጮቻችን እንደምን ሰነበታችሁ? ከዚህ በመቀጠል የባልዳራስ አንድነት ፓርቲ ሊቀመንበር ወንደሰን እጅጉ ባለፈው ሳምንት የስዊድን ውጭ ጉዳይ ሚኒስትር በመገኘት የኢትዮጵያ ዲስካላፊ የሆኑት ሶፊያ አንደርሰንና የአፍሪካ ጉዳይ ኃላፊ የሆኑት ስቲፈን ቴላንደር ስማቸውን ካልተሳሳትኩ ቴላንደር በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ መንግስት እያደረሰ ያለውን የማፍረስ ሂደት ዙሪያ ትንሽ ተዋይቷል። እዛም ያው ወንደሰን እጅጉና መላከ ሰላም ዲያቆን ተሻለ ነበሩና በዚህ ዙሪያ ወንድማችን እንግዲህ አስተያየት የነበረውን ቆይታ ሰፋ ባለ መልኩ ያስረዳናል። ወንድማችን ወንደሰን እጅጉ መስመር ላይ ነህ? ሃሎ
ጤና ይስጥልኝ። ይሰማል?
ሰላም ሰላም ወንደሰን ደና ይሰማል?
አሎ አሎ።
በቅድሚያ አመሰግናለሁ ጊዜን ለፕሮግራማችን ጊዜን መስዋዕት።
እኔም አመሰግናለሁ። ትንሽ ድምጽ ግን አይሰማኝ።
አይሰማም?
ትንሽ ከፍ ብታረገው።
ኦኬ፣ እዚህ ከፍ ብሏል። ይሰማል? ቴክኒክ አሁንስ?
አሁን ይሻላል። ጥሩ።
እሺ፣ በቃ እና በቅድሚያ አመሰግናለሁ ፕሮግራማችን ላይ ጊዜን መስዋዕት አድርገህ ስለቀረብክ እና ባለፈው ድጋሚ እንዳይሆን ከሰማኝ ባለፈው ሳምንት የስዊድን ውጭ ጉዳይ ሚኒስትር በመገኘት ኢትዮጵያ ዲስካላፊ ከሆኑት ሶፊያ አንደርሰን እና የአፍሪካ ጉዳይ ኃላፊ ከሆኑት ስቲቨን ቴላንደር በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ላይ መንግስት እያደረሰ ባለው የማፍረስ ሂደት ላይ ጠለቅ ያለ ትንሽ ቆይታ አድርጋቸዋልና በዛ ዙሪያ ምንድን ነው የተነጋገራችሁት? እስቲ ለአድማጮቻችን ብታብራራልኝ። አመሰግናለሁ።
እሺ፣ አመሰግናለሁ። እንዳልከው እንግዲህ የውጭ ጉዳይ የስዊድን የውጭ ጉዳይ ሚኒስትር ውስጥ የአፍሪካ ዴስክ ኃላፊ አሉ፣ አሁን የጠቀስካቸው ስቴፈን። የኢትዮጵያ ደግሞ አንድ ላይ ጋር የሚሉት ወይም የኢትዮጵያን ብቻ በተመለከተ ደግሞ ኃላፊ አሉ፣ ሶፊያ አንደርሰን። ከእነሱ ጋር ነበር ቀጠሮ ያዝ ነው። እንግዲህ ቀጠሮ ከመያዛችን በፊት ያው ትንሽ ፕሮሰስ አለው። የኢትዮጵያ መንግስት በኦርቶዶክስ ቤተክርስቲያን ላይ እያሳየ ያለው ጣልቃ ገብነት ከዛም አልፎ ደግሞ ቤተክርስቲያኗ እንድትፈርስ የሚያደርገውን ሂደት ለማስረዳት ሞክረናል። ያንን የሂደቱን ያለውን ሂደት ሲያምኑበትና ጆሯቸውን ሊሰጡት የሚያስችል ጉዳይ ነው ብለው ሲያምኑ ነው እንግዲህ ቀጠሮ የያዙልን። ያንን በተመለከተ እንግዲህ ከዚህ የቤተክርስቲያኗን ማፍረስ ሂደት ጋር ወይም ይሄ ያለው ቤተክርስቲያኗ ላይ የሚደረገውን የመዋቅር ጥቃት ፖለቲካዊ እይታውን በተወሰነ መልኩ አስረድተናል። ከዛ በተረፈ እንግዲህ አባታችን መላከ ሰላም እና ዲያቆን ተሻለም ተገኝተው ቤተክርስቲያኗን በመወከል ቤተክርስቲያኗ ላይ እየሆነ ያለውን ነገር በሙሉ አስረድተዋል። ያው ሁሉም ኢትዮጵያዊ የሚከታተለው ነገር ስለሆነ እየሆነ ያለውን ነገር ላለመደጋገም ነው። የሆነው ነገር ምንድን ነው እንግዲህ ይሄ ስቴፈን የሚባሉት ሰውዬ ያው በጣም ትልቅ ባለስልጣን ናቸው። እንደዛም ብቻ ሳይሆን ከተወሰነ ጊዜ በፊት አዲስ አበባ ውስጥ የስዊድን መንግስት አምባሳደር ሆነው አገልግለዋል። ሶማሌም የስዊድን አምባሳደር ሆነው አገልግለዋል። ትንሽ አማርኛ ይሞካክራሉ። በቅርቡ ከእሳቸውም ሶፊያም ኢትዮጵያ ሄደው ስለነበር ከዚህ በፊት ስንገባ ከነበረው የተሻለ የሆነ ስዕል ነበራቸው በኢትዮጵያ የፖለቲካ ጉዳዩ ላይ ማለት ነው። ስለዚህ የነበረው ነገር ምንድን ነው? ዝም ብሎ እኛ ሄደን አቤቱታ ማቅረብ ብቻ ሳይሆን እነሱም በጣም ጠንከር ጠንከር ያለ ጥያቄ ሲያቀርቡ ነበረ። ቤተክርስቲያኗ ላይ የሚደረገውን የማዋቅር ጥቃት ዲያቆን ተሻለ ጥንቅቅ አድርጎ አስረድቷቸዋል። አሁን ያለውን ደግሞ ይሄ ከረንት ሲቹዌሽኑን ምን ምን እንደሆነ ከምን ተጀምሮ የት ላይ እየደረሰ እንደሆነ ያለውን የሚሰራው ደግሞ ይሄ የብልጽግናን ሴራ በተሻለ መልኩ አባታችን መላከ ጸሐይም አስረድተዋል። የኔም ፓርቲ የነበረው ምንድን ነው ይሄ ያለውን ፖለቲካል ፐርስፔክቲቭ የፖለቲካ እይታውን ለምን እንደዚህ እንደሚያደርጉ በአጠቃላይ አስረድተናቸዋል። እና ቅድም ለመጥቀስ እንደሞከርኩት ዝም ብሎ አቤቱታ ማቅረብ ብቻ ሳይሆን እነሱም በጣም ጠንከር ጠንከር ያለ ጥያቄ እየጠየቁ ነበረ። መጨረሻ ላይ ያው ሁሉንም ለማስረዳት ሞክረን አንድ አይነት መረዳት ላይ ደርሰናል። ዞሮ ዞሮ የኢትዮጵያ መንግስት ሴኩላር መንግስት መሆን አለበት። በቤተ መንግስቱ ላይ የሚያደርገው ጣልቃ ገብነት እንዲቆም፣ ሁለተኛ ደግሞ እንግዲህ የኢትዮጵያ መንግስት አሁን የምዕራብ መንግስታትን የሚያባበልበት ምንድን ነው ናሽናል ዲያሎግ አረጋለሁ ላረግ ነው ብሎ ያቋቋሙ ኮሚሽን አለ። በዛ ነው እዚህ የምዕራብ መንግስቶችን የሚያባብለው ላረግ ነው እያረግኩ ነው ይሄው እኮ ኮሚሽን አቋቁም ያለው ይሄው ሁለት ዓመት ሆኖቷል ስራቸውን ጀምረዋል እኮ ምናምን እያለ ነው እርዳታውንም ምኑንም የሚቀበሉ እና በተለይ ከዚህ ከጦርነቱ የሰላም ስምምነት በኋላ አንዱ ማባቢያው ያ ነው። የምዕራብ መንግስታትም ይሄ ናሽናል ዲያሎግ ብሔራዊ ስምምነት የሚባለው ነገር እንዲደረግ ይገፉበታል። የብዙዎቻችንም ጥያቄ ስለሆነ ማለት ነው። ያ ግን እውን እየሆነ እንዳልሆነ ኢትዮጵያ ውስጥ የፖለቲካ ፍላጎት ያላቸው ብዙ የፖለቲካ ግሩፖች የተጋበዙበት እውነተኛ የሆነ ናሽናል ዲያሎግ እየሆነ እንዳልሆነ በማሳያም በማስረጃም አሳይተናቸው፣ ይልቁንስ አሁን ኢትዮጵያ ኦርቶዶክስ ውስጥ እየተፈጠረ ያለው ኮንፍሊክት አሁን በቅጡ ገብተን ካልገራ ነው የሚያመጣው የኢኮኖሚ ቀውስ፣ የሚያመጣው የሶሻል ቀውስ፣ የሚያመጣው የፖለቲካ ቀውስ ከባድ ነው። የኦርቶዶክስ እምነት ከእምነት ባለፈ የኢትዮጵያ ሕዝብ ላይ የኢትዮጵያ ታሪክ ላይ ያለውን የዚህ የባህል ተጽዕኖ የፖለቲካ ተጽዕኖ አስረድተናል። እነሱም ሲሪየስ ሊወስደውታል። ያው እንግዲህ ፎሎ አፕ መደረግ አለበት። ከዚህ አልፈን የውጭ ጉዳይ ሚኒስትሩንም ማግኘት መቻል አለብን። ከዚህ አልፈን በዚህ እንደምታውቁት አሁን አዲስ ምርጫ ነው ያለው፣ አዲስ መንግስት ነው ያለው። አዳዲስ ፓርቲዎች ናቸው አሁን ያው የስዊድን መንግስት እየመሩት ያሉት። ከዚህ የውጭ ጉዳይ ምንድነው የውጭ ጉዳይ ኮሚቴ ውስጥ የዚህ የዓለም አቀፍ ትብብር የሚሉት አንድ ኮሚቴ አለ። እዛም መግባት አለብን። ያንን አድርገን ደግሞ ከፍ ብለን የአውሮፓ ህብረት መግባት አለብን ብለን እያሰብን እየተንቀሳቀስን ነው። ይሄን ይመስላል። አመሰግናለሁ።
በጣም አሪፍ። አንድ ነገር የተረዳሁት ነገር ምንድን ነው እንዴ፣ ያው አምባሳደሩም እንዳልከኝ አገር ቤት ነበሩና ስላለው ሁኔታ በደንብ ሙሉ መረጃም ስላላቸው ስራው ላይም ወይንም መንግስትን የሚያደርገውን ሴራ በደንብ ስለተረዱ ሆፕፉሊ በደንብ ይረዱናል ብዬ አስባለሁ። እና በጣም እናመሰግናለን። እና እንዴት አየኸው? እስቲ አንተስ እንዴት ነው የምታየው? ሰሞኑን የሚደረጉ ነገሮች አሉ በቤተክርስቲያኗ ዙሪያ እና አሁን ያ ነገር ተጽዕኖ የነሱም አሁን ማለት አሁን ያለው ስርዓቱም ትንሽ ፍራቻ ያደረበት ይመስለኛል። ለምን አሁን ባለው ነገር ላይ ያስተውለው ከሆነ ባለፈው ጊዜ ያስተላለፈው ነገር አለ እነዚህን ሞታለን የሚሉ ሰዎች ውጭ ያሉ ሰላማዊ ሰልፍ ወጥተው እኛን ሞታለን መስዋዕት እንሆናለን የሚሉ ሰዎች መስዋዕት ይሆናሉ ወይ ይላቸው ነበር አባቶችን አስቀምጦ ሰውየውና፣ ምን ያህል ተጽዕኖም እንደፈጠረ ያየንበት ነገር አለ በውጭ በኩል ያሉት እንቅስቃሴዎች። እና ይሄ ነገር በጣም እንዳልከው ጠንክረን ከሄድንበት ሙሉ በሙሉ የተሻለ ለውጥ እናመጣለን ብዬ አስባለሁ። እስቲ በዚህ ላይ የምትለው ነገር ካለ ምንድን ነው ማድረግ ያለብን? የምንደርስባቸው ቦታ እስከምን እስኬት መሆን አለባቸው ብለህ ታስባለህ? እስቲ አስተያየት ስጠኝ በዚህ ዙሪያ።
እሺ፣ አመሰግናለሁ። እንግዲህ እኔ በግሌ ማሰቡ ምንድን ነው አሁን ያየነው፣ በመጀመሪያ እኔ በግሌ እንግዲህ ኦርቶዶክስ የኢትዮጵያ ተዋህዶ ኦርቶዶክስ ቤተክርስቲያን እንትን ብቻ አይደለም እምነትም ከእምነት ያለፈ ብዙ ኢትዮጵያውያኖችን የሚያስተሳስረን የሚያገናኘን አንድ እንትን ነው፣ አንድ ሰበዝ ነው ብዬ ነው የማስበውና በጣም ብዙ አመታት የቆየ ከእምነት ከባህል ከታሪክ ከማንነት ጋር የተያያዘ የተወራረሰ በጣም ጥልቅ የሆነ ነገር ነው ያለውና ይሄን ነገር እንግዲህ ብሔርተኞቹ ምንላቸው በእኛ ሀገር ፖለቲካ እንደነ ቲፒኤልኤፍ ኦኤልኤፍ ተገንጣይ ምንላቸው በጣም ይጠሩታል። እነሱም ብቻ ሳይሆን ከዚህ ከምንድን ነው በቅኝ ግዛት ጊዜ ኢትዮጵያ ቅኝ እንዳትገዛ ካደረገው አንዱና ዋነኛው ትልቁ ፋክተር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መኖር ነው። በዛ ጊዜ የነበሩት ቅኝ ግዛዎችን ስለዚህ በጣም ብዙ ጽፈዋል፣ ብዙ መጽሐፎች አሉ፣ ብዙ የተሰነዱ ማስረጃዎች አሉ እና የዛ ግልባጭ ነው። አሁን እነዚህ ብሔርተኞች እንደኔ እምነት አሁን ያለው ኦህዴድ ኦነግም በለው ሸኔም በለው ያው እራሳቸውን በተለያየ መልክ ነው የሚገልጹት። በእነሱ ፕሮጀክት እንግዲህ እርግጠኛ ነኝ ብዙ ሰዎች ያውቁታል፣ እንደ አሰፋ ጃለታ ምናምን ያው መሪ ዶክተር ገመቹ እኔ ፐርሰናሊ ዶክተር ገመቹ ማስተምሮኛል በፊት እና የእነሱንም እንትን አውቀዋለሁ፣ የእነሱንም ሪቶሪክ አውቀዋለሁ። እና እነሱ የመጨረሻው በቃ እነሱ ኦሮሚያ የሚባለውን ሀገር ጠፍጥፎ የመስራት የመጨረሻው ፕሮጀክት ውስጥ የመጨረሻው ስቴጅ ይሄ ኦርቶዶክስ የሚባለውን ነገር ማፍረስ ነው። ስለዚህ አሁን የምናየው ነገር ምንድን ነው? በዚህ የመጨረሻው ጦርነት ኮንፍሊክት በኢትዮጵያን መካከልና በእነዚህ በብሔርተኞች መካከል የሚደረገው የመጨረሻው ጦርነት አስጥጦ የመጣበት ኮንፍሊክት ነው የሚመስለኝ። ለዛም ነው አሁን የእምነቱ ተከታዮች ብቻ ሳንሆን ከእምነቱ ተከታዮች ውጭ የሆኑ የሌላ እምነት ተከታዮች ወይም ምንም እምነት የሌላቸው ወይም ኦርቶዶክስን ካልቸራሊ ብቻ አፕሪሺየት የሚያደርጉ ሰዎች በፍጹም ብለው ወደፊት የመጡበት ነገር የምናየው ነው። እና ደስ የሚለው ነገር እንደዚህ በእኔ እምነት በግልጽ ወጥቶ ይሄ በሁለቱ ኃይሎች መካከል ያለው ኮንፍሊክት መታየቱ ትንሽም ቢሆን ፖለቲካሊ ማለት ነው በሰላማዊ መንገድ ጡንቻ መለካካቱ በጣም ጥሩ ነው። አንድ ሁለተኛ ደግሞ እንግዲህ የአብይ መንግስት የሚሰራው ሴራንም በተወሰነ መንገድ ከዚህ በፊት እንግዲህ ላልተገለጠላቸው ሰዎች በደንብ ግልብጥ አድርጎ ነው ያሳየው። የቅዱስ ሲኖዶስን የሚመሩት አባቶች ነገሩን ከመጀመሪያ ጀምረው የያዙበት መንገድም እኔ እንግዲህ በስሜ ካየሁት ወይም በዚህ በኢትዮጵያ የተቃውሞ ፖለቲካ ላይ ከሚደረጉት እንቅስቃሴዎች በጣም ስትራክቸር ያለው አንድ ሊደርሺፕ ያለው በደንብ ጥንቅቅ ያለ ፒአር ያለው አካሄድ ነው የሚመትና ያም እንግዲህ የብልጽግና መንግስትና አብይ የሚያደርጉትን ይሄ የሴራ ፖለቲካ የድራማ ፖለቲካ ግልጥልጥ አድርገው ያሳዩበት ፈታተው የገጣጠሙበት ነገር ነው እና ይሄ በአንድ በኩል ለጠቅላላ ለህዝቡ እስካሁን ምናልባት አብይን እና የአብይን አገዛዝ ለሚያምን ሰው ብዙ ነገሩን ገልጦ ያሳየበት ነው ብዬ አምናለሁ። ግን መጨረሻ ላይ ደግሞ አንድ ትንሽ ኮንሰርን ያለኝ ምንድን ነው ከዚህ ከሰላማዊ ሰልፉ ጋር በተያያዘ የካቲት 5 ሊደረግ የነበረው ሰላማዊ ሰልፍ ነበረ። እዛ ላይ እንደ የቅዱስ ሲኖዶስ አባቶች በኮንዲሽን አስቀምጠው 5 ወይም 7 ኮንዲሽኖች መስሉኛ በቅድመ ሁኔታዎች እነዚህ ካልተሟሉ ሰላማዊ ሰልፍ ማድረጉን እንቀጥላለን ማለታቸው፣ ይሄን ተከትሎ ደግሞ ሁሉም ሰው ቅዱስ ሲኖዶስ አባቶች የሚሉንን እንሰማለን እናረጋለን በሚል በተለያዩ ቦታዎች ላይ የተደረገው ይሄ ምንድን ነው እንቅስቃሴ መንግስትን አስፈርቶት ነበር እና እዛች ላይ ያው የተለመደ ማጭበርበር የተለመደ ድራማቸውን ሰርተው የታጠፉበት ነገር አለ እና እንደ እኔ እንደ አንድ ግለሰብ እዛ ላይ ከዚህ ከሲኖዶሱ አካባቢ ትንሽ የመለሳለስ ነገር አይቻለው ብዬ አስባለሁ። እንግዲህ እነሱ ለምን እንዳረጉት ምናምን በደም ጠንቅቀው ያውቃሉ። ግን እንደዛ ሲሆን ደግሞ የተሰራው ድራማ በኢቲቪ በኩል ያየነው ነገር የጠቅላይ ሚኒስትር የሚባለው ሰውዬ እነዚህን ትልልቅ አባቶች ሰብስቦ የሚናገረው ነገር ደግሞ ስናይ ትንሽ ቅር የሚያሰኝ፣ በተለይ በተለይ እነዚህ መሟላት አለባቸው የተባሉት ቅድመ ሁኔታዎች ሳይሟሉ እንደዚህ አይነት ነገር መገባቱ የፈጠረው መንገራገጭ እንዳለ ይሰማኛል። ስለዚህ ከአሁን በኋላ እንዴት ነው የሚሆነው? እንዴት ነው የሚደረገው? ቤተክርስቲያኗ ላይ በተለይ ሀገር ላይ የመጣውን ይሄ ብልጽግና ይዞት ሀገር የማፍረስ እቅድ፣ ሀገር የማፍረስ ፕሮጀክት እንዴት መከላከል ይቻላል የሚባለው ነገር ትልቅ ትኩረት የሚጠይቅ ነው ብዬ ነው የማስበው። አመሰግናለሁ።
ያ እውነት ነው። እና የሚገርም አንድ ነገር አስታወስከኝ። ማለት ባለፈው ጊዜ የሆነ እንትን ነበርና ካቢኔ ሰብስቦ ካስተዋልክ አንድ ሰው በዚህ ጉዳይ እንዳይጠይቀኝ ማንንም እጁን እንዳያስገባ ሲል ነበርና በጣም የንዴት የቁጣ ምናምን ሆኖ ነው የሚናገረው የነበረውና በኋላ ላይ ደግሞ አንድ በጣም በቃ እኔ ሰይጣንን በአካል አየሁት ብዬ ራሱ ፌስቡክ ላይ ፖስት አደረኩኝ። በቃ በአካል አየሁት። የሚገርም የጠፉትን በጎች ይዤ መጥቻለሁ ምናምን ብሎ በቃ የሌለ እንትን ሲል ሲያወራ ስትሰማው እና እኔ አሁን በጣም ሰውየው ውሸት የሚባለውን ነገር ራሱ እሱ ራሱ በቃ የመሰረተው ክሬት ያደረገው በቃ እስኪ መስለኝ ማለት ደነገጥኩ። ገባ? በጆሮ የሰማሁትን ነገር ነው። ሰው ቢነግርህ እንዲህ ብልህ እንኳን አታምንም። በጆሮአችን የሰማነው ነው። እና የነበረው ልስላሴ፣ ወሬዎቹ፣ ዝግተኝነቱ በቃ አንድ ዲያቆን ወይ የሆነ የመንፈሳዊ ተማሪ እግራቸው ስር አባት ትልቅ አባት እግር ስር ቁጭ ብሎ የሚያስተላልፈው መልእክት እስኪ መስለኝ ድረስ ማለት ነው። ትህትናው ምናምን ስታይና ትደነግጣለህ። እና እንዴት ነው አሁን ስታየው ይሄ ሰውዬ ግን ሲገባ አሁን መሄዳቸው አቡነ ናትናኤል መሄዳቸው ትንሽ እንትን አደረገ። ይገባ? እዛ ሄደው ቁጭ ብሎ ሲነጋገሩ አንድ ነገር ብለሃል አንተ ማለት የሆነ መሃላቸው የሆነ ልዩነት ተፈጠረ። አንድ ያስተዋልኩት ነገር አቡነ ጴጥሮስ ሲናገሩ ባለፈው ጊዜ እኛ መንፈሳዊ ነን አሉ። እኛ መንፈሳዊ ዓለማዊ አይደለንም። እኛ አብይ አሁንም መጥቶ እንደዚህ አጥፍቶ እንዲህ ቢለን ይቅርታ እንቀበላለን። ያ የኛ ነው። ይሄ መንፈሳዊ የሚለይበት ነው። የምንጠራጠር አይደለም። እና የሆነ ጥቅስ ጠቅሰዋል ጌታ ጴጥሮስ ከበንትን ላይ ሆነው በመርከብ ላይ ሆኖ ጌታን ባህር ላይ ሲሄድ አየውና ልምጣ ሲል ና አለው። ሲመጣ እየመጣ ባህሩ ላይ የሆነ ጥርጣሬ ሲገባ መዝመጥ ጀመረና ጌታ ወድነኛል። እና እነሱ ያ ጥርጣሬ የለንም፣ እኛ ጥርጣሬ የለብንም፣ በቃ የፈለገ ነገም ቢዋሸን እናምናለን። እና አሁን እሱ እዛ ውስጥ መግባቱና እነሱን እዛ ጋር ሶስት ሰው ሰብስቦ አምጥቶ መነጋገሩ በጣም መከፋፈልን እየሰራ ነው። እስቲ እሱን እንዴት ታየዋለህ?
ልክ ነህ። አይ እቀበለዋለሁ። እኔ በመጀመሪያ ደረጃ ከአብይ ጋር እነዛ የጠቀሱት ቅድመ ሁኔታዎች ሳይሟሉ ከአብይ ጋር ቁጭ ብለው መነጋገራቸው ትክክል ነው ብዬ አላም። ምክንያቱም እንግዲህ ይሄ በእምነት መነጽር ማየቱ ላይ በጣም ብዙ ሊጎለኝ የሚችል ነገር ሊኖር ይችላል። ግን ዞሮ ዞሮ አሁን የሚደረገው ነገር በሙሉ ያለው ይሄ ምንድን ነው ኮንቴክስቱ የፖለቲካ ነው። ከፖለቲካ ውጪ ነው ብዬ አላስብም። የኢትዮጵያ ኦርቶዶክስ ቤተክርስቲያንም በዚህ በነገስታቱ ጊዜ በኢትዮጵያ ታሪክ ላይ የነበራትም እንትን በእምነት ላይ ብቻ ሳይሆን አገርን የመጠበቅ አገርን የማስተዳደር ትምህርትን በተመለከተ ምናም ስናየው ብዙ ነገር የፖለቲካ ኮንቴክስት አለ። ምን ለማለት ነው? ይሄ በቃ ይሄ የፖለቲካ ጉዳይ አይደለም ብለን ሙሉ ለሙሉ ወደኋላ የምናደርገው ነገር አይደለም። ይሄ ትልቅ ስህተት ነው ብዬ ነው የማስበው። ከዛ በኋላ ደግሞ እነዛ ቅድመ ሁኔታዎች ሳይሟሉ መረጃኩ እንደምንሰማው ከሆነ ከዚህ ከሰላማዊ ሰልፉ በፊት እነዚህ ሽማግሌዎቹ አብይና በተለይ የኦሮሚያ አካባቢ ፕሬዚዳንት የሚባለውን ሰውዬ ሲያናግሯቸው እኮ በስድብ ነበር እኮ እነዚህ እንዲያውም በቃ ምንድን ነው ጋምላ ዳክስ የድሮ ሰዎች ተዋቸው ልናስራቸው እንችላለን፣ ጭጭል እናረጋቸው እንችላለን ምናን የሚል በጣም በትዕቢት ነበር ሽማግሌዎቹንም ሲያናግሯቸው የነበረው። የአብይ ጉሮሮ ላይ ግን የቆሙት ምንድን ነው? ለእያንዳንዱ መግለጫ ፈታተው መልስ እየሰጡ አንተ ህገ መንግስቱን የማስከበርና ህግ የማስከበር ስራ ነው ያለ፣ ቤተክርስቲያኗ ደግሞ የራሷ ቀኖና የራሷ ዶግማ አላት፣ እኛ ቤተክርስቲያን ውስጥ የተፈጠረውን ነገር እኛ ራሳችን ሶልቭ እናደርጋለን፣ አይ አናደርግ የምትል ከሆነ ደግሞ በሰላማዊ መንገድ ተቋማችን እናሳያለን ሲሉና ህዝቡ ደግሞ ሙሉ ለሙሉ ሲቀበላቸው ያኔ ነው በቃ እነሱ እንደማይሆን መጀመሪያም ሚስ ካልኩሌት አድርገው ወይም ይሄ በስህተት ሪስኩን በትክክል ገምቶ አይደለም የገቡት። ኦኬ፣ እዛ ላይ ነው አሁን ናብይም ልክ አሁን እንዳልከው ደግሞ ወዲያው ደግሞ ተቀይሶ በቃ ምንድን ነው በቃ ትሁት በቃ አስታራቂ ምናምን ሆኖ የመጣው ማለት ነው። እዚህ ላይ ይሄን ማመን ይሄን መቀበል አይ እንግዲህ 20 ሺህ ጊዜ ሲዋስ 20 ሺህ ጊዜ የሚዋሸ ማመንና መቀበል እኔ መንፈሳዊነት ነው ብዬ አላምንም። ልሳሳት እችላለሁ እንዳልኩ እኔ በጣም እንደዚህ የመንፈሳዊ እንትኑ አንደርስታንዲንግ የለኝም። ግን ደግሞ እኔ ቤተሰቦቹ ኦርቶዶክስ ናቸው፣ በኦርቶዶክስ እንትን ውስጥ ነው ያደጉት እና በተወሰነ መልኩ ደግሞ ወንጌሉንም ምኑንም የሚገባን ነገር አለ አይደል? እንደ እርግብ የዋሆኑ እንደ እባብም አስተዋይ ሁኑ ይላል። መንፈሳዊነት ማስተዋልንም ይጠይቃል ብዬ አስባለሁ። እና እዛ ላይ የመጀመሪያው ከአብይ ጋር ቁጭ ብሎ መነጋገሩ መደራደሩ ራስ ላይ እንደመተኮስ ይቆጠራል። አሁን በዚህ ማውጣ ነው በዚህ ማወረር ነው በመንፈሳዊን ማየ ነው በፖለቲካም እየታየ ነው ያ ነጥብ አስጥሏል ብዬ አምናለሁ። የፈለግከው መንፈሳዊ ብትሆንም አንድ ሰው ቤተክርስቲያኗን ሊያፈርስ እንደመጣ ነግረውናል። የቅዱስ ሲኖዶስ አባቶችም እኮ እነዚህ አዲስ የተፈጠረው ሲኖዶስቱ ምናምን አይደለም፣ ይሄን የሚሰራው መንግስት ነው፣ መንግስት አዋቂ ነው፣ መንግስት ነው ምናምን ብለው ደጋግመው አረጋግጠውልናል። ይሄን ያውቃሉ ማለት ነው አይደል? ይሄን እያወቁ ግን ተመላልሰው ይሄ ችግሩን የጠነሰሰው ችግሩን የጠመቀው ችግሩን የፈጠረው ሰውዬ አስታራቂ ሆኖ መጥቶ በእነሱ መሀል ሲገባ ግን ማመን አለባቸው ብዬ አልጠብቅም። ምክንያቱም ከህዝቡም እኔም ራሱ ቅዱስ ሲኖዶስ የሚለውን ነገር እቀበላለሁ ስል ብዙ ሰዎችም ቅዱስ ሲኖዶስ የሚለውን ነገር እንቀበላለን ሲሉ ምን ማለት ነው? ቅዱስ ሲኖዶስ በአመራር በስትራክቸር በሊደርሺፕ በእያንዳንዱ በሚሰጧት የዚህ የፕሬስ ሪሊዝ በትክክል ህዝቡ ጋር ያለውን ነገር ስለያዙና ስለመሩን እኮ ነው አደለ? አይ እንደዚህ ባይመሩና በትክክል ባይሆን ኖሮ እኮ ይሁሉ የህዝብ ድጋፍም ላይኖር ይችላል። የህዝብ ድጋፍ ብቻ ሳይሆን እነሱ የሚሉትን ደግሞ ተሰምቶ እኮ በጣም ብዙ ሰዎች ታስረዋል። ሻሸመኔ ብቻ ከ35 በላይ ሰዎች ሞተዋል። ከስራ የተፈናቀሉ ሰዎች አሉ። ይሄ ማለት ምንድን ነው? በቃ ቅልጥ ያለ ፖለቲካ ውስጥ ነው የገባ ነው ማለት ነው። እና ያንን ሳይሆን ለናብይ በር ከፍተዋል። እዛ ውስጥ እንግዲህ ያው ሰተት ብሎ ነው የገባው እንዳያችሁት፣ ቪዲዮ አስቀርጾ እሱ አሳራቂ ሆኖ መጨረሻ ላይ የጠፉትን በጎች ይዤ መጣው የሚል በቃ ይሄ ከዚህ ከወያኔ ጊዜ ጀምሮ እኮ በቃ ስልቸት ያለንን አንድ አይነት ድራማ ሲያሳየን መችስ አሁን በእርግጠኛ ነኝ በጣም ብዙ ሰው እኔ በማየው እንቅስቃሴ በማናገራቸው ሰዎች ሶሻል ሚዲያ ላይ ስናይ ብዙ ሰው አልገዛው፣ ግን አደጋ ይዞ ነው የሚመጣ። አሁን እኔ እንደሚመስለኝ እነዚህን ሶስት ናቸው ሁለት ጳጳሳት የሚባሉትን ሲኖዶስ ውስጥ አስገቡት አይደለም። ከዛ በኋላ ደግሞ የኦሮሚያና የምናምን ብሔረሰብ ሲኖዶስ የሚል ተፈጥሯል ኦልሬዲ። ይሄ አለማዊ ሰዎችን በፍርድ ቤት መነኩሴ አድርገው የፈጠሩት ሰዎች አሉ። የኦሮሚያ ቤተ ክህነት ተብሎ ደግሞ የተፈጠረ አለ። ለዚህ አሁን ወደ ሲኖዶስ ውስጥ ገቡ። ይሄ በተለይ አንድ ዲያቆን ኃይለ ሚካኤል ነው ምናምን የሚባል የዚህ ኦሮሞ የነ ጀዋርና የነሱ ፓርቲ ደግሞ የሚመራው ኦልሬዲ ውጭ አለ። ውጭ ቁጭ ብሎ ፋይናንስ እየተደረገ ጥበቃ እየተደረገለት የሚሰራም አንድ አካል አለ። ኦኬ ከዛ በፊት ደግሞ ኦሮሚያ ቤተክነት ምናም ተብሎ ተፈጠራል አሁን 3 ኢንቲቲዎች አሉ ማለት ነው ባሩም ተከፍቷል ስለዚህ ነው እንዲያውም አሁን አደጋው የበለጠ ነው አንድ የነበሩት አሁን ተበታት ነው የዚህ ኦነግ እንትን ኦነግ እንዳሚባ ነው አይደል የሚፈረካከሰው አንዴ ኦነግ ነኝ ይላል አንዴ ሸኔ ነኝ ይላል ምናን እየተባለ ግማሹ መሳሪያ ይዞ ጫካ ሰዎችን ያርዳል ግማሹ ደግሞ እንደነ ሚኒስትር ሆኗል ግማሹ ደግሞ አኩርፍ ያለው ምናን ይያለ የሚጫውቱ ጨዋታ አለ አይደል ያን ዘ ሴም ያንን እንትን አሁን ይዘውት ቤተክርስቲያን ውስጥ ገብቷል ይሄ ደግሞ አደጋ አለው ትልቅ አደጋ አለው ይያስባል
በጣም አሁንት ነው እንዳልከው በጣም የከፋ ነገር ነው የሚጠብቀን ግን ምንድነው እኔ ቀድም እንዳልከው አንተ መጀመሪያ ላይ ሁላችንንም አንድ ያረገን ነገር አለ እንዳልከው ዘርዝረዋል በተወሰነ መልኩ ባህላችን ኦርቶዶክስ ብዙ ነገር ሰጣናለች ዛሬ እኔ እናንተ ለመከባበር ምናምን ወንበር ሲመጣ እንግዳ የመልቀቅ ሰው የማክበር ለቅሶ የመሄድ ሰው ማስተዛዘን በቃ ለነገር ከመችለው በላይ ይሄንን ሁሉ የሰጠችን ኦርቶዶክስ ነች እና ይሄንን ሊወስዱብን ነው የሚፈልጉት እነሱ የቃ የምዕራባውያኑን አስተሳሰብ አገራችን ላይ ለማሰራፋትና በጣም ጥላቻ አለባቸው ይሄ ኦርቶዶክስ የሚሉት ነገር በጣም ያማቸዋልና በቃ ኢትዮጵያ የምትባለው ጠፍታ ኦሮሚያ የምትባለው ነገር እንድትገነባና ከፍ ብላ እንድትታይ ሌት ተቀን ነው የሚሰሩት ይሄንን ደግሞ እንደሚሰሩ ብዙ ነገር አሳይቷል ደስ የሚልህ ደግሞ በዛው አንጻር ደግሞ ልካውን አንተ እና እኔ መሰሎቻችን እንደተረዱት ከዛም በላይ ተረዱ ብዙ ይቺ ቤተክርስቲያን ብዙ ሀብት ሰጣናለች ብዙ ነገር አለ ስለዚህ ከዚህ ቤተክርስቲያን ውስጥ አንወጣም አንሄድም ያባቶቻችን ድምጽ እንሰማለን ብለው በቃ ሌት ተቀን የሚጥሩ አሉና እኔ አሁን አንድ ነገር አስተውሻለሁ አብይ አህመድ ልናመሰግነው ይገባል አንዳርጎናል አሁን አንዳረገን ገባ ሳይታወቅ ውስጥ ለውስጥ ሰርተው አፈንድተውት ቢሆን በቃ አገራችን እንግዲህ ይታይ ማንወጣበት ማቅ ውስጥ ነበር ምን ገባው ግን እሱ መናገሩና እንዲፈንድሶ መውጣቱ በጣም ደስ ይላል አሁን ሰው ተደብቆም ይሁን ምንም ይያለ ራሱን እየገነባ ራሱን እያጠነከረ እንዳሉት አባቶች በመንፈሳዊም ራሱን እየገነባ እያጠነከረ በሌሎችም ዝግጅቶች ራሱን እያበረታ እያጠነከረ ነው ያለው ሞር ደግሞ በጣም ብዙ ኦርቶዶክስ አማኝ ነው የሚገርም ወታደሩ ምኑ ወጥቶ ሲናገር አይተው ከሆነ በቃ ማረጉን ምኑ ደርድሮ ወጥቶ አይ እኔ ኦርቶዶክስ ነኝ በኦርቶዶክስ ከመጣ በቃ ነፍሴ ልሰጣለሁ አሁን ያ ነው የረበሸው ሰውየው እንደነገጠ እኛ አብይ እኮ ያዙኝ ልቀቁኝ ምናምን ሲል ነው የምናየው ፓርላማ ሰብስቦ የሱን ቢጤዛ ሲወራጭ ነው የምናውቀው እና በኋላ ደንግጦ በቃ ልምጣ ነበረ ለሊት በመጣ ዳሙ ያው ህዝብ እዛ ስላለ ሌላ ነገር እንዳይፈጠር ያለ በቃ የክፍለ ሀገር ልጅው ነበር እኮ ሀገርም የሚመራ አልመሰለንምና ይሄን ያህል መፍራቱ ይሄንን ፍርሃት የሚደበቅ ወይ የሚጠፋ ነገር አይደለም ገባ እንዳልኩ መሰረታዊ የሆነ ነገር ውስጣችን እቺ ቤተክርስቲያን ሰጣናለች ስለዚህ ይሄንን ማንንም እንዲወስድብን ስለማንፈልግ መስዋዕትነትን መክፈል የግድ ዛም መሆን ብቻ የለብም ከዚህም ሄዶ ራሱን መስዋዕት ለማድረግ ራሱን የሚያዘጋጅ ሰው አለ በቃ እግዚአብሔር ዳሞ ከእውነት ጋር ስለሚሆን ሁሉ ጊዜ እውነትን ያዘ ዳሞ ያሸንፋል በርግጥ እንዳልከው መከፋፈልን እየሰሩ ነው ያሉት የአብይም የመከፋፈል ስራ ነው እየሰራ ያለው ሰብስቦ አባቶችን ሌባ ምናምን ይያለ ያዋረዳቸው ነው ያለው እኛ መንፈሳዊ አይደለንም እኛ ለማይነን እኛንም ያምርብን እናንተ እንዴት ሰርቃላችሁ አይነት ነገር ነው ሰውን ማንጓጠጥ ምናምን ነው የሚናገረውና አሁን እሱ እንዳስተማሪም ሆኖ ሳይኮሎጂካሊ ሰዎችን ሜንታሊቲ በቃ እየጎዳቸው ነው ያለው ወገባ የማይሆን እንዴት አረጋላችሁ እንዴት እናንተ ነውረኞች ለማለት ነው በቃ በግልጽ አማርኛ ባይገልጸውም ያው ንግግሩ መልስ አለው ስለዚህ ይሄንን ነገር እሱ የሚሄድበትን መንገድ የሚቀበለው ሰው አለ ወይ ብለ ታስባለ በርግጥ አሉ ዝም ብለው የሱ ቢጤሱ የፈጠረው አነጋገር አለ ጅል ጅላንፎ ጅላጅል አና ያለው ጅላጅሉ ከተሉ ይችላል ገባ መጨረሻ ላይ ግን ይሄ የገባው አሁን 4 አመት ሙሉ በዚህ በኑሮ ውድነቱ ብቻ አይደለም አገር ቤት በማፍረስ ሰውን በማሰቃየት ያደመው ብዙ ሰው አለ በዛ ላይ ደግሞ በእምነቱ መጣህበት እምነቱ ህይወቱ ነው በቃ እምነቱ መሞትን ነው የሚፈልገው ችግሩ አይደለም እንዲሞት የሚያደርገው አጋጣሚው እሱ የፈጠረው ነገር ለእንደዛ አይነት ነገር ቢዳርገው ሞትን ቢዳርገው ደስ የሚለው ህዝብ ነው ያለው እና አሁን ማምለጫ የለውም ብዬ ነው የምለው እኔ አብይ። አሁን እነዚህ አባቶች እንዳልከው በርግጥ የሆነ ኢንፍሉዌንስ ሊፈጠር ይችላል በመሃል፣ ግን ያንን ነገር ቤተክርስቲያን በደንብ አጠንክራ መስራት አለባት። ይሄ ሰውዬ እጁን ማስገባት የለበትም። እጁን ካስገባ ነገሮች ሰዎች የመከፋፈል ነገር ይሰራልና እስቲ አሁን እንዴት ነው አሁን እኛ ውጭ ያለን ሰዎች ያለን ዲያስፖራ ምንኖር ኢትዮጵያ ኦርቶዶክስ አማኝ የግድ ኦርቶዶክስ መሆን የለብንም። እቺ ቤተክርስቲያን ለብዙ እምነቶች በር ከፈተች ነች። ለሙስሊሙም እኮ በታሪክ ስናየው አሳይለም የሰጠች የመጀመሪያ ኢትዮጵያ ነች አይደል እንዴ? በጣም ብዙ ጴንጤዎስ እንዲስፋፋ እኮ ትግስትና ሆዷን አስፍታ የተቀበለችው እንጂ አንተ ሌላ እምነት ሌላ ሀገር ላይ ስታደርግ እኮ ብዙ ነው ያየኑ ታሪክ አለ፣ መተላለቅ አለ። ግን ይቺ ቤተክርስቲያን አቅፋ ነው ሁሉንም የሚጠቀ ዛሬ ላይ አንዳንድ የአብይ አህመድ ጭፍራ የሆኑ የእምነት ድርጅቶች ዝም ብለው ራይ ታየን ብለው የሚጮሁ አሉ። እሱ ክሬት አድርጓቸው ራሱ ሳይናፕ ያደረጋቸው ሰዎች አሉ። እና በሚፈልገው ሰዓት የሆነ መልእክት ይነግራቸዋል። ይህንን በቃ አናውንስ አድርጉ ይላሉ። እነሱ መጥተው ይጮሃሉ። ከዛ በኋላ አጀንዳ ነው፣ ሌላ ታሪክ ይሰራሉ። ሰው በዚህ ሲጨቃጨቅ እና አሁንም ያንን ስራ ነው የሰሩት። የሚገርም ካስተዋልክ ማለት ነው መስቀል ላይ ብዙ የእንትን ጊዜ የጥምቀት ጊዜ ላስት ይር ካስታወስክ ባንዲራ የሚባል እየቀሙ ነበረ። እቺ ክሯን እንኳን አንገት ላይ አድርገህ ስትሄድ ዘንድሮ ዝም ያሉበት ምክንያት በቃ አጀንዳ ሰጥተውን ነው። ገባ? ለእኛ አጀንዳ ሰጥተውን እነሱ ለካ ይህንን እየሰሩ ነበረ፣ ቤተ ክርስቲያንን ለማፍረስ በጣም ቢዚ ነበሩ። እና እኛ አሁን ዲያስፖራ የምንኖር ምንድን ነው ያደረግ ያለብን? አሁን አንድ ነገር አስተውለናል። እናንተ ትልቅ ስራን የሰራችሁት ባይዘዌ በኢትዮጵያ ድምፅ ሬዲዮ አድማጮች ስም ከልብ አመሰግናለሁ። ይሄን ነገር የሚፈልገው እንደዚህ አይነት ስራ ነው መስራት ያለብን እኛ ካሁን በኋላ። ሰላማዊ ሰልፉ በራሱ ዋጋ የለውም እያልኩ አይደለም፣ ግን ከሰላማዊ ሰልፉ የበለጠ እንደዚህ ወጥቶ ማሳወቅ፣ ሚዲያዎች፣ የውጭ ሚዲያዎች እንዲያውቁ፣ በተረፈ ደግሞ የምንኖርበት ሀገር እንደዚህ ውጭ ጉዳይ ሚኒስቴር በፓርላማ ደረጃ ሰዎችን ኮንታክት እያደረግን ነገሮቹ እንዲታወቁ የምንሰራበትን መንገድ በሰፊው መሄድ አለብን። እና እስቲ በዚህ ላይ ምን ትላለህ አንተ? እዚህ የሚኖር ሰው እንደው እንደ መሰናበቻም ይሆነናል። በዚህ ዙሪያ በደንብ አብራርተህ ብትነግረኝ እስቲ ለአድማጮች። አመሰግናለሁ።
እሺ፣ አመሰግናለሁ። ይሄ ጥሩ ጥያቄ ነው ያነሳኸው። በዚህ በዲፕሎማሲ እና በአድቮኬሲ ስራ እውነት ለመናገር ኢትዮጵያውያኖች በተለይ የኢትዮጵያን አንድነት የምንፈልግ ኢትዮጵያ እንደ ሀገር እንድትቀጥል የምንፈልግ ኢትዮጵያውያኖች ስራ አልሰራም። ምንም ብዙ ስራ አልሰራም እውነት ለመናገር በዚህ ራሴንም ጨምሮ ሁሉንም ኢትዮጵያዊ መውቀስ እፈልጋለሁ። እና ይሄ ለምንድን ነው? እኔ እንግዲህ ከማየው በትንሹ ባለችኝ በጣም በትንሽ እየዋ ሳይ ይሄ ዝም ብዬ የማገኛቸውን የዚህ ሀገር ፖለቲከኞች ሳናገር ከዚህ በፊት ኢትዮጵያ ውስጥ አምባሳደር የነበሩ የአፍሪካ ውስጥ አምባሳደር የነበሩ ዲፕሎማት የነበሩ የውጭ ጉዳይ ሚኒስትር የነበሩ ምናም ሰዎችን ሳናገር የተረዳሁት አንድ ነገር ምንድን ነው? ዝም ብላውን ሄደ ስታናገራቸው ስለ ኦሮሚያ ያወሩላል። ኦሮሚያ የተጨቆነው ምናምን አማራ ጨቋኙ ምናምን ከየት አመጣችሁ? እንግዲህ የማወራልህ በጣም በዚህ በካሪየር ዲፕሎማት ብዙ እንትን ያሉ ሰዎችን ነው። ወይም ደግሞ ስለ ቲፒኤልኤፍ ያወሩልሃል። ቲፒኤልኤፍ እንደዚህ እንትን ብሎ የተጨቆነው ምናምና እና ይሄ ነገር ከየት ነው የመጣው ምናም ብዬ በራሴ ባለች በትንሽ እንትን ወደኋላ ትሬስ አድርጌ ሳይ በተለይ ወያኔ ስልጣን ላይ ከነበረበት ሰዓት ጀምሮ ከዚህ ከደርግ በኋላ የዚህ የኦነግ ሰዎች የቲፒኤልኤፍ ሰዎች ትልቅ ትርክት ሰርተዋል። የሰሩት ትርክት ምንድን ነው? ይሄ በቃ ቅኝ ገዢዎች ይዘው የመጡትን ነገር አማራ የሚባል ጨቋኝ ነበረ፣ ብሔር ብሔረሰቦች ተጨቁነዋል፣ እኛ ነፃ አውጪዎች ነን ምናምን የሚለውን ትርክት ሰርተዋል። እየሄዱ በዚህ የውጭ ጉዳይ ሚኒስትር በየተገኘው ፕላትፎርም ለ30 እና ለ40 ዓመት የተሰራ አንድ እንትን አለ፣ አንድ ትርክት አለ። እኛ ግን አሁን አንደርስታንድ የምናደርገው ምንድን ነው? አይ ምዕራባውያኖች ኢትዮጵያ እንድትፈርስ ይፈልጋሉ ይላል። ዝም ብሎ ተቀምጦ 30 እና 40 ዓመት ተቀምጦ አንድ ፖለቲከኛ ያላናገር አንድ ፖለቲከኛ እንትን ያላለ ሰው ዝም ብሎ ከየት እንዳመጣው አይታወቅም። ይሄ የሆነ በጣም ስታቲክ የሆነ አቲዳር በቃ አይ ምዕራባውያኖች እኮ ኢትዮጵያን ብትፈርስ ይፈልጋሉ የሚል በጣም የዋህነት የተሞላው ፖለቲካውን ያላገናዘበ አንድ በቃ ቆል አልፎ የያዘ ነገር አለ ማለት ነው። ያ የሆነው ምንድን ነው? እንደረገ በጣም እነዚህ የኦነግና የቲፒኤልኤፍ ሰዎች ብቻ ሳይሆኑ ብዙ አሉ። ለምሳሌ ሶማሌ ውስጥ የሚንቀሳቀስ አንድ ምንድን ነው አለ፣ ብዙ ናቸው ብቻ። እና እነዚህ የገነቡት ትርክት አለ። አሁን እኛ ግን እንደነገርኩ 30-40 ዓመት የተሰራ የዲፕሎማሲ እና አድቮኬሲ ስራ ይሄ ነው የምትለው የሚጨበጥ የሚያዝ የለም። ኦኬ፣ ያ ነው አንዱ መቀበል ያለብን፣ ያ ነው አንዱ ትልቁ ችግራችን። ያ ነው በፊት በቅኝ ግዛት ዘመን ቢሆን ኖሮ ይሄ ልክ አውሮፓኖች በርሊን ተሰብስበው አፍሪካን እንዴት እንከፋፈላት ምናምን በሚሉበት ሰዓት ቢሆን አሁን የምንለውን ነገር ኦኬ ብለን እንቀበላለን። አሁን ዓለም ተለውጦ ምንድን ነው ሁለተኛው ዓለም ጦርነት ተደርጎ የመጀመሪያው ዓለም ጦርነት ተደርጎ የቅኝ ግዛት እንትን ጠፍቶ ፈረንጆቹ ፖስት ኮሎኒያል የሚል እንትን ፈጥረው ቲዮሪ ተፈጥሮ ስለዛ እየተነገረ አብዛኞቹ እኮ አውሮፓ ውስጥ ያሉ ፓርቲዎች በተለይ ግራ ዘመም የሚባሉ ፓርቲዎች እኮ ፖስት ኮሎኒያል ቲዮሪ የሚባለውን ነገር ማኒፌስቶቸው ነው። ያ ማለት ምንድን ነው? ቅኝ መገዛት ትክክል አልነበረም፣ ቅኝ በመግዛታችን ደግሞ የሰራነው ስህተት አለ፣ ከዚህ ከሬሲዝሙ ጋር ከዚህ ከኢኮኖሚ ብዝበዛ ጋር ምናምን የተያዘ ነገር አለ ምናምን ብለው አንዱ ማኒፌስቶቸው እኮ ነው። ዓለም ተለውጧል አሁን ማለት ነው። ግን የኛ ችግሩ ምንድን ነው? እንደ ኢትዮጵያውያኖች በምንኖርበት ሀገር ስዊድን ሊሆን ይችላል፣ የትም ሀገር የትም የምዕራብ ሀገር ውስጥ ስንኖር እንደዚህ ሲቪል ማህበራት አሉ አይደለ? ስለ ሰብአዊ መብትም ሊሆን ይችላል ስለ ፖለቲካ እንትምሉ ጋር ጠጋ ብለን አባል ሆነን ሎካሊም ለእኛም ስለሚጠቅመን እዚህ ሀገርም ስለምንኖር ኢንጌጅ አናደርግም። የምንመርጠውን ፓርቲ ራሱ አባል አንሆንም። በየኮሚዩናችን ያሉ ወይም ኮሚዩኑን የሚያስተዳድሩት ፓርቲዎችን አባል እኔ እንግዲህ ብዙ ሰው አይቼ አላቅም እውነት ለመናገር። እና ያ ነው አንዱ ድክመታችን። እንደ ሌሎቹ ግን አሁን ኦኤልኤፍ የምትለው ቲፒኤልኤፍ የምትለው የዚህ የሶማሌ ምናምን ነፃ ወጪ የምናም ነፃ ወጪ የምትለው በጣም በሚገርም ሁኔታ እርግጠኛው የምነግራውን እኔ ያየሁትን ቲፒኤልኤፍ የቲፒኤልኤፍ ደጋፊዎች ከስቫሪያ ዲሞክራትና ጀምሮ እስከ ቬንስ ፓርቲ አባል ናቸው።
ትክክል።
ኦኬ፣ ተቀናጅተው ነው የሚሰሩት እነሱ ማለት ነው። የዚህ የኦኤልኤፍ ምናምን የምትላቸው ከዚህ ዓመት እዚህ ሀገር ለምሳሌ ከሰላሳ ምናምን ዓመት የመጡት ጀምሮ እስካሁን ውርውር በጣም በቅርብ የመጡትም የሆነ ቦታ ታያቸዋል ሲጠራሩ እንትን ሲሉ ማለት ነው። እኛ ለምሳሌ የሆነ ቦታ ስንገባ እግራችን ተከታትለው ገብተው እንትን ይላሉ። እኛ የሆነ ኢቨንት ስናዘጋጅ ተከታትለው ምናምን ይመጣሉ ማለት ነው። እኛ ግን እንደዛ እናደርግም። ስለዚህ እኔ የምመክረው ያው መካሪ ሳይሆን እንዲያው ምክር ሳይሆን ሳጀስት የማደርገው ባለንበት ሀገር ባንኖርበት አካባቢ እንደዚህ ሲቪል ፖለቲካውን ባይሆን ይሄ ሲቪል ሶሳይቲ ላይ የፖለቲካ ፓርቲ ላይ ኢንጌጅ ማድረግ አባል መሆን ምናምን። ያ የሚጠቅመ ምንድን ነው? እኔ አሁን ምን ጠቀመህ ብትለኝ፣ አንደኛ ፖለቲከኞችን እንደ ልቤ ማግኘት ይችላል። ለኔትወርኩ ትቀርባለህ። ገብቷል? ውጭ ሆነ ስትጩ ምን እዚህ ዓለም ነገር ማንም አይሰማ። አባል ነኝ እኔ እኮ አባል ነኝ፣ ታክስ ከፍላለሁ፣ የአባልነት ማወጫ ወጣለሁ፣ እንደዚህ ስታዘጋጁ እዚህ ጋር ነበርኩ፣ መብቴ ነው። የት አለ አሁን እኔ አባል የሆንኩበት ፓርቲ የውጭ ምንድን ነው ይሄ ኢንተርናሽናል ሶሊዳሪቲ የሚሉት አለ የዛ ማን ነው ምናምን ብዬ ሄጄ ማናገር እችላለሁ፣ መብቱ አለኝ። ገብቷል? ከዛ ግን እኔ ብቻ ሳልሆን ሁላችን አንዱ ፓርቲ አሁን መንግስት ማለት ሞደራተና የምትለው ወይ ኮዲ የምትለው ወይ ምናምን አባል ብንሆን ኢንጌጅ ብናደርግ እየተነጋገርን እንትን እያለን ልክ እንደ ሌሎቹ ብንሰራ ከዚህም አልፈን ደግሞ አውሮፓ ውስጥ ያሉ እንግዲህ ጀርመን ለምሳሌ ብዙ ኢትዮጵያዊ አለ። እንደዚህ ቢያደርጉና እነሱ አሁን እኛ ያደረግነውን የውጭ ጉዳይ ዲፓርትመንት ምናምን ይሉት አለ እዛ ገብተው ቢያናግሩና እኛ በስዊድን በኩል የስዊድን ባለስልጣኖች አውሮፓ ህብረት ሄደው ሲያቀርቡ የጀርመንን ቢያቀርብ የምናምን ቢያቀርብ ኢንፍሉዌንስ ማድረግ እንችላለን፣ ተጽዕኖ መፍጠር እንችላለን። ያንን ግን እያደረግን አይደለም። እና እኔ እንዲያው እንትን ብለው ሳጀስት የማደርገው በዚህ በዲፕሎማሲ እና በአድቮኬሲ ስራ ትንሽ ጠንከር ማለት አለብን። በያስባል አመሰግናለሁ።
እውነት ነው ወንደሰን በጣም እናመሰግናለን። እንዳልከው በጣም እኔም ትንሽ ልበልበትና የኢትዮጵያ እንዳልከው በጣም ምንም አልሰራንም ዋጋም ለመክፈል አይ ዶንት ኖ በጣም ሰልፉ ምንም ዋጋ የለውም አይለውም ይያልኩ አይደለም ግን ከሰልፉ ጋር እንደማጣፈጫ ነው የምንጠቀምበት ሰልፉ ሰልፉ ይቅር ማለት አይደለም ግን እዛ ላይ ብዙ ጊዜ አስተውለከው ሆነ አይሰራም እና እነዚህ ትንንሽ የምትላቸው ትግራይ ኦሮሞ የምትለው ትንሽ ነው ያን ያህል እኛ ቦታ ማንዘጣቸው የዳሙ ሰው ነው ወይ እንደዚህ የምትለው የምትነቀው እነሱ ዳሙ እግር መሬት ደቅተው ነው የሚሰሩት በደንብ በቃ እንዳለ ባለፈው ጊዜ አስተውል ነበርና አከታተል ነበር የሲቪዲን ሬዲዮዎች በጠቅላላ በትግራይ ላይ የሆነውን ነገር ሁሌ ነበር የሚዘግቡት የሚገርም ሁሌ እና ያ ነገር ምንድነው አክቲቭ ናቸው እና እኛም ከዚህ በላይ መስራት እንችላለን በጣም ብዙ ሰዎች አሉ ዕቀት ያላቸው ብዙ ቦታ ይደረሳሉ ስለዚህ ኢትዮጵያ እንዳትፈርስ ምንፈልግ ኢትዮጵያ እንድትቀጥል ምንፈልግ አገራችንን እንወዳለን ባንዲራ መልበስ በራሱ ትርጉም የለውም ኢትዮጵያን ምንወድ ከሆነ በተግባር ነው ለኢትዮጵያ ወገንተኝነታችንን ፍቅራችንን በተግባር ነው ልናሳይ የሚገባው አሁን እናንተ ትልቅ ነገር ነው አንተ ብዙ ጊዜ ያው እኔም በከታተላለሁ በሶሻል ሚዲያም በጣም አክቲቭሊ የምትቀሳቀሰውን ነገር እዚህ ፓርላማ ምታረጋውን ነገር ሁሉ ታረጋለህ ከዚህ በፊት ብዙ ጊዜ ተጋብዛል በፕሮግራማችን ላይ ይሄ ነገር አንተ እንደው ትልቅ እንትነል ብዬ እንተነላለው የበለጠ ሞር የሚሰሩ ሰዎች እንዲመጡ እኛ እናነሳሳለን ሁላችንም እንደዚህ አይነት ነገር አብርተን አጠንክረን ብንሰራ አገራችንን መታደግ እንችላለን ከጠላት ወዳጅ መስለው ጠላት ሆኖ አገራችንን ሊያጠፉ በጉያችን ያዝናቸውን ሰዎች የምንታገልበት አንደኛው መንገድ ይሄ ነው ስለዚህ እዚህ ላይ በርትተን እንሰራለን ወንደሰን በጣም አመሰግናለሁ ለነበረ ጊዜ በሌሎችም ፕሮግራሞች ላይ እንግዲህ ያው ተስፋለን በሚጋብዝ ጊዜ ያው ተመጣጣላ ምንም እንትን ብለህን አጣቀም እና አመሰግናለን ከልብ አመሰግናለሁ በመጨረሻ የምታስተላልፈው ነገር ካለ
እስቲ ያው በመጀመሪያ እኔም በጣም አመሰግናለሁ ከዛ በመቀጠል እንግዲህ በዚህ በዲፕሎማሲ ፋርቮኬሲ ስራ ሁላችንም ተባብረን እንስራ ያልከው ነገር በድጋሚ ሁላችንም እንድናስብበት ፈልጋለሁ ሌላው እዚህ ከዚህ ከቤተክርስቲያን ጋር ተያይዞ ያለው ጉዳይ ምንም ገና እንዲያውም ትልቅ አደጋ አለበት ይሄ ነው ማሰመውና እዛ ላይም አሁን ማለት አንዳንዴ ሰው በቃ ተመስገን ምናም ሲል ሰማውና አይ ገና ነው እንዴም ይሄ
ተጀመረ ገና
ያ ጅማሬው ነውና እዛ ላይ በጣም መጠንቀቅ አለብን ሁሌ ነክተን አለርት ሆነን መጠበቅ አለብን ለማለት ነው በተረፈ ስለጋበዛችሁኝ ስለሰጣችሁኝ ጊዜ በጣም አመሰግናለሁ ጊዜ ሪስትልኝ
እኛም እናመሰግናለን መልካም ቆይታችሁ
ኢትዮጵያ ሶሻል ዴሞክራት ማህበርን በስዊድን ይቀላቀሉ። የሰው ልጅ የእድገት ደረጃው ከጊዜ ወደ ጊዜ ማደጉ የተፈጥሮ ሂደት ሲሆን የእድገቱ መለኪያ ደግሞ አካላዊ ለውጥ ብቻ ሳይሆን አእምሮአዊ ወይም መንፈሳዊም ጭምር ነው። የእድገት ማረጋገጫው ከራስ አልፎ ሰውን በሰውነቱ አይቶ ደስታና መከራውን በተቻለው መጠን መጋራት ሲችል ነው። ይህ የሚጀምረው ኮገኑ ሲሆን ለጥንካሬው ደግሞ አንድነት ወሳኝ መሆኑ አጠያቂ አይደለም። መሰባሰብ፣ መወያየትና የጋራ በሆኑ ጉዳዮች ላይ መስማማት አንድነቱን ያጠነክረ ሄዶ ብዙ ጠቃሚ ስራዎችን በጋራ ለመስራት ያስችላል። በስዊድን በተለያዩ የሙያ ዘርፎች ተሰማርተን የምንኖር ኢትዮጵያውያን ባለንበት ሀገር መብታችንን፣ ቋንቋችንንና ባህላችንን በማስከበር ረገድ የዜግነት ግዴታችንን መወጣት ይግድ ነው። ይህንንም የዜግነት ግዴታችንን በአግባቡ መወጣት የምንችለው በተናጠልና በግል ሳይሆን በመሰባሰብና ጠንካራ ህብረት በመፍጠር እንደሆነ ለማንኛችንም ግልጽ ነው። ስለሆነም ያለንበት አካባቢ የፈጠረልን አመቺ ሁኔታ በመጠቀም ኮዲሁ በመደራጀት በሀገራችን ኢትዮጵያ የእምነትና የህግ የበላይነት ፍትህ እኩልነት ዲሞክራሲና መልካም አስተዳደር እንዲዳብር የበኩላችንን ማድረግ እንችል ዘንድ የኢትዮጵያ ሶሻል ዴሞክራት ማህበር ሰፊ ዝግጅት አድርጎ እየጠበቀን በመሆኑ ኢትዮጵያውያንና የኢትዮጵያ ወዳጆች በሙሉ የኢትዮጵያ ሶሻል ዴሞክራት ማህበር አባል ሆነው የበኩላቸውን አስተዋጽኦ ያደርጉ ዘንድ በአክብሮት ጥሪያችንን እናቀርባለን። በአመት 240 ክራውን ብቻ በመክፈል አባል ይሁኑ። የበለጠ መረጃ ለማግኘት በስልክ ቁጥራችን 0700 62 21 820 ወይም 08 91 11 00 ይደውሉልን። እንዲሁም በኢሜይል ይጻፉልን፣ በቂ ማብራሪያን ያገኛሉ። መልእክቱን ላልሰሙ በማስተላለፍ ይተባበሩን። የኢትዮጵያ ሶሻል ዴሞክራት ማህበር የስራ አስኪያጅ ኮሚቴ።
ሰላም አድማጮቻችን፣ በድጋሚ ተመልሰናል። ከዚህ በመቀጠል የዕለቱን ዜና እናሰማለን። ከዜና በኋላ አንድ እንግዳ አለን። በዛ ዙሪያ ከእንግዳችን ጋር ቃለ መጠይቅ እናደርጋለን። እናመሰግናለን። ወደ ዜናው
ነምና ረፈዳችሁ አድማጮች፣ ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ አጠር ያሉ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስና በተወጋጆቹ ጳጳሳት በኩል ያለው የስምምነት ሁኔታ ግራ አጋቢ በሆነ መንገድ በቀጠሉ ተነገረ። ከሳምንታት በፊት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ተወግዘው ተለይተው የነበሩት በአቡነ ሳዊሮስ የሚመሩ 3 ሊቃነ ጳጳሳትና 25 ኤጲስቆጶሳት መንግስት አደራደራቸው ከተባለ በኋላና እርቅ ፈጸሙ ተብሎ ከተነገረ ከ24 ሰዓት በኋላ ስምምነቱን በመጣስ በራሳቸው እንደሚቀጥሉና የተሾመው ጳጳሳትም አረጋቸውን ይዘው ይቆያሉ፣ ቀኖና አልጣሱም ማለታቸውን ተከትሎ እንደገና በቅዱስ ሲኖዶስ በኩል ርምት እንዲሰጠው ስምምነቱ እንዲጠብቁ በተነገራቸው መሰረት ትናንት እንደገና ስምምነቱ ሳይሸራርፉ እንጠብቃለን በማለታቸው ወደ ቤተ ክርስቲያን መመለሳቸውን ቅዱስ ሲኖዶስ አስተውቋል። ይህን ተከትሎም በምእመናን በኩል በርካታ አስተያየቶች እየተሰጡ ሲሆን በተለይ ተወግዞ የነበሩ ቡድን አሁንም ተመለስኩ የሚለው ክልቡ ሳይሆን አንዴ ወደዚህ አንዴ ወደዚያ በማለት ቤተ ክርስቲያኗን ከአማኞች ለመነጠልና መተማመን እንዳይኖር በማድረግ በኋላም በመንግስቱ እገዛ ሲኖዶሱን ገልብጦ ለመያዝ የሚደረግ ነገር ነው በማለት ህዝቡ ግን ምንም ቢሆን አይኑን ከቤተ ክርስቲያኒቷ ላይ መንቀል እንደሌለበት ገልጸዋል። በሌላ ዜና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጦርነት ወቅት ከትግራይ ባለስልጣናት አባቶች ጋር ተቋርጦ የነበረው ግንኙነት መልሶ እንዲጀመር ያቀረበችው ጥያቄ እንዳልተቀበሉት ተገልጿል። ለሁለት ዓመታት በተደረገው የእርስ በርስ ጦርነት ምክንያት ከቀሪቱ የሀገሪቱ ክፍል ተለይቶ በቆየው የትግራይ ውስጥ የነበሩ አባቶች በክልሉ ባሉ አብያተ ክርስቲያናትና ምዕመናን ላይ በደል ሲፈጸም ማዕከላዊት ቤተክርስቲያኗ ምንም ባለማለቷ ወቀሳ ማቅረባቸው ሲታወስ፣ በተጨማሪም ከአንድ ዓመት በፊት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመለየት የትግራይ ጠቅላይ ቤተ ክህነት ለመመስረት መወሰናቸው ይፋ ማድረጋቸውን አድርገው ነበር። በክልሉ በሚገኙ ኦርቶዶክስ ቤተክርስቲያን የበላይ አባቶች ተፈርሞበት በተሰራጨውና የክልሉ መገናኛ ብዙሃን በዘገቡት ደብዳቤ መሰረት በኢትዮጵያ ኦርቶዶክስ ቤተክርስቲያን በኩል የቀረበውን ግንኙነት መልሶ የመጀመር ጥያቄ አለመቀበላቸው ተገልጿል። አባቶቹ በባለ ስድስት ገጽ ደብዳቤያቸው ላይ ግንኙነቱን እንዲቋረጥ አድርገውታል ያሏቸው ምክንያቶች በዝርዝር ያቀረቡ ሲሆን፣ በዋናነት በጦርነቱ ወቅት በክልሉ ባለው ህዝብና ቤተክርስቲያናት ላይ የደረሰውን ሁኔታ ቤተክርስቲያኗ ባለማውገዟ መሆኑን ጠቅሰዋል። አቃቤ ሕግ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ የታሰሩና ፍርድ ቤት ዋስትና የፈቀደላቸውን ግለሰቦች ትናንት ፍርድ ቤት አቅርቦ እንደነበር የቤተክርስቲያኗ ጠበቆች በማህበራዊ ትስስር ገጻቸው አስታውቀዋል። አቃቤ ሕግ ከፍተኛው ፍርድ ቤት በፈቀደው ዋስትና ላይ ለጠቅላይ ፍርድ ቤት ይግባኝ ብሎ ይግባኙ ተቀባይነት ማጣቱን የጠቀሱት ጠበቆች አቃቤ ሕግ ታሳሪዎቹን ከትናንት በስቲያ ማታ ለአዲስ አበባ ፖሊስ አስረክቧቸዋል ብለዋል። ታሳሪዎቹም ፍርድ ቤት ያቀረቧቸው ሲሆን የአዲስ አበባ ፖሊስ እንደሆነ ተገልጧል። የአዲስ አበባ ፖሊስ የሽብር ድርጊት የሚለውን የፌዴራል ፖሊስ ወንጀል አሻሽሎ ታሳሪዎቹ በሁከት ተጠርጥረዋል የሚል ክስ ይዞ መቅረቡን ጠበቆች ጨምረው ገልጸዋል። ችሎቱ ጉዳዩን ለመመልከት ለሰኞ ቀጥሯል። በኢትዮጵያ የጤፍ ዋጋ በኩንታል ወደ 7000 ብር ማሻቀቡን ሪፖርተር አስነብበዋል። አብዛኛው ምርት ለከተሞች የሚያቀርቡ የህብረት ስራ ማህበራት ከፍተኛ ጭማሪ ያሳየው አርሶ አደሮች ምርቱን ወደ ገበያ ማውጣት ባለመፈለጋቸው ነው ማለታቸውን ዘገባው ጠቅሷል። አርሶ አደሮች ለህብረት ስራ ማህበራት ጤፍ በብዛት የማይሸጡት ማህበራቱ የሚያቀርቡላቸው የክልሉ መንግስት የተመነላቸው ዋጋ ነጋዴዎች ከሚሰጧቸው ዋጋ አነስተኛ በመሆኑ እንደሆነ ማህበራቱ መናገራቸውን ዘገባው አመልክቷል። ማህበራቱ ለአንድ ኩንታል ጤፍ የሚያቀርቡት ዋጋ 4500 ብር ሲሆን ነጋዴዎች ግን 6000 ብር ድረስ እንደሚያቀርቡ ዜና ምንጩ ጨምሮ ገልጿል። የኦሮሞ ነጻነት ሰራዊት የኦሮሚያ ክልል መንግስት ያቀረበልኝን የእርቅ ጥሪ ከጥንቃቄ ጋር ተቀብየዋለሁ ማለቱን ቢቢሲ አማርኛ ዘግቧል። አማጺ ቡድን የክልሉ ርዕሰ መስተዳድር ሽመልስ አብዲሳ ያቀረቡት የእርቅ ጥሪ በክልሉ ሰላም ለማስፈን ጠቃሚ እርምጃ ነው ማለቱን ዘገባው አመልክቷል። ቡድኑ የክልሉ መንግስት ስላሰበው የሰላም ንግግር ዝርዝር መግለጫ ይሰጣል ብሎ እንደሚጠብቅ መጥቀሱን ዜና ምንጩ ጠቁሟል። ሆኖም በቡድኑና በመንግስት መካከል ድርድር ሊደረግ የሚችለው በገለልተኛ አካላት አማካኝነት መሆኑን ቡድኑ ገልጧል ተብሏል። ሽመልስ ለቡድኑ የእርቅ ጥሪ ያቀረቡት ከትናንት በስቲያ ለክልሉ ምክር ቤታቸው የመንግስታቸውን የስድስት ወር የስራ አፈጻጸም ሪፖርት ባቀረቡበት ወቅት ነበር ተብሏል። በመጨረሻም የኢትዮጵያ ሰብአዊ መብቶች ጉባኤ መንግስት በጉራጌ ዞን ወልቂጤ ከተማ የክልሉ ጸጥታ ኃይሎች በወሰዱት ተመጣጣኝ ያልሆነ የኃይል እርምጃ ለጠፋው የሰዎች ህይወትና ተጠያቂነት እንዲያረጋግጥና ለተጎጂዎች ተመጣጣኝ ካሳ እንዲከፍል ባወጣው መግለጫ ጠይቋል። የሰመኮ ጸጥታ ኃይሎች የመጠጥ ውሃ እጥረት ችግራቸውን ለማሰማት አደባባይ በወጡ ነዋሪዎች ላይ በተኮሱ ጥይት 3 ሰዎች ጭንቅላታቸውና ደረታቸውን ተመተው ህይወታቸው ማለፉንና 30 ሰዎች የአካል ጉዳት እንደደረሰባቸው ገልጧል። የጸጥታ ኃይሎች በሰልፈኞቹ ላይ እርምጃ የወሰዱት ከሰልፈኞቹ መካከል የተወሰኑ ሰዎች በዞኑ ውሃ ልማት ቢሮ ላይ ድንጋይ መወርወራቸውና መንገድ መዝጋታቸውን ተከትሎ መሆኑን ኢሰመኮ ጨምሮ ገልጸዋል። ኮሚሽነር ዳንኤል በቀለ የጸጥታ ኃይሎቹ ድርጊት ፈጽሞ ተቀባይነት የሌለው መሆኑን ገልጸዋል ተብሏል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ጤና ይስጥልኝ አድማጮቻችን፣ ከዜና ተመልሰናል። ከዚህ በመቀጠል አንድ ሙዚቃ እንጋብዛችሁና እንግዳችንን እየደወልን ነው፣ መስመር ላይ ሲገቡ እናስገባለን። እስከዛው አንድ ሙዚቃ ተጋበዙ። እናመሰግናለን።
Ay, ay, ay.
አድማጮቻችን እንደምትከረማችሁ አድማጮቻችን እንግዳችንን እንግዲህ መስመር ላይ ናቸው ያሉት ሙዚቃውን በኋላ እንቀጥላለን እሳቸው መስመር እንትን ስንል ትንሽ አገር ቤት ስለሆነ እንትን እስኪሉልን በአጋጣሚ ስለገቡልን ነው ወደ እሳቸው ሄዳለሁ ይስማል መምር ሲሳይ አዳነ ይባላሉ ይስማል
ትንሽ ይስማኛል ትንሽ ድምጽ ጨምሩልኝ
እሺ ድምጽ ታው ትንሽ ይስማል አሁን እርግጠኛ ነኝ
ነው በደንብ ይስማል አሁን ይስማል
እሺ በመጀመሪያ ለዚህ ቃለ መጠይቅ ፍቃደኛ ስለሆኑ ባድማጮቼ ስም እና በኢትዮጵያ ድምጽ ሬዲዮ ስቶክሆልም ከልብ አመሰግናለሁ ራስዎትን ያስተዋውቁ እኔ ከማስተዋውቅ በደንብ ራስዎት እንዲያስተዋውቁ እጋብዛለሁ ይሰማል
ዳዳ ነባላለሁ
እሺ አሁን ይሰማኛል ቀጥሉ ትንሽ
ይቆራረጣል
እስቲ አሁን ይሰማል ቴክኒሽያን ይሰማል ኦኬ አሁን ቀጥሉ ይሰማላው
መምህር ሲሳይ አዳነ ባላለሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንግዲህ እየተዘዋወርኩ በትሩፋት ቤተክርስቲያን ስብከት ወንጌል በማስፋፋት አገለግላለሁ እንግዲህ ባጭሩ ይሄን ይመስላል
እሺ አመሰግናለሁ ያው እኔም ብዙ ጊዜ በጣም ነው የምከታተለው የሱን ፕሮግራም ዩቲዩብ ላይ ሲሳይ አዳነ ይላል በጣም እከታተላለሁ ዳሙ በቅርብም አውቆታለሁ ማለት አልችልም በጣም ጓደኛም
አንተ በለኝ
እኮ እንደዛ አክብሮት ነው የቤተ ክርስቲያን ነገር ስለሆነ ያው በሌላ አይቱም ብዬ ነው በጣም እንትንላለውና አቀሃለሁ በጣም ከልብ ፕሮግራሞችን እከታተላለሁ ሁልጊዜ እና ወደ ጥያቄያችን እንግባ ጵጵስና የሲኖዶስ ምርጫ ሂደት ምን ይመስላል እስቲ በርሱ አገላለጽ እንዲቀልሱልኝ ነው ብዙ ጥያቄዎች አጥቻለሁ እስቲ አጥራጥር ያረጉ እንዲነግሩኝ ከዛ በመቀጠል ፕሮግራማችን ድረስ እንሄዳለን
እሺ ያው ላድማጭም እንዲመች እኔም ጆን እንዲመች ላንተም እንዲመች በመጀመሪያ አንተ ይልክ ያው በጠይቀን ችግር የለውም ያክብሩት እግዚአብሔር ያክብርልኝ
አሜን
ጥያቄው እንደገባኝ ይሰማል?
አሁን ይሰማል። ተቋረጠ። እስቲ የአገር ቤት ነገር ኔትወርክ ነው መሰለኝ ሃሎ 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 ሃሎ
ኢንተርኔት የለም። ሃሎ
አሁን ይሰማል?
አሁን ይሰማል በደንብ?
አዎ አሁን በደንብ ይሰማል።
እሺ ካላስቸገርኩ ጥያቄው እንደገና ድገምልኝ።
እሺ እሺ። የጵጵስና ሲኖዶስ ምርጫ ሂደት ምን ይመስላል? ይሄ አሁን ያለው ማለት ነው። እሺ ሂደት ምን ይመስላል ነው የሚለው። እና አያይዘውም ሌላ አንድ ላይ ቀኖና ማለት ምን ማለት ነው? ዶግማ ማለት ምን ማለት ነው? እነዚህን አንድ ላይ እንዲያብራሩልኝ።
እሺ መልካም። እንግዲህ ስርዓተ ሲመትን በሚመለከት ኤጲስቆጶሳት የሚሾሙት ያው በጥቆማ ለቅዱስ ሲኖዶስ ቆሞሳት ይጠቆማሉ። ቅዱስ ሲኖዶስ ምልዓተ ጉባኤው የተጠቆሙትን ኤጲስቆጶስ ለመሆን የሚሾማቸውን ያጠናል። እነማን ናቸው? በሃይማኖት ጉዳይ፣ በምግባር ጉዳይ ይህንን በስፋት በጥልቀት አጥንቶ ከዛ በኋላ የሀገረ ስብከቱ ሊቀ ጳጳስ ይሁንታና እሽታ ሲታከልበት የታጩት ቆሞሳት ወደ ኤጲስቆጶስነት ወደ ሹመት ያው ወደ ጵጵስና ማዕረግ ከፍ የሚሉበትን መንገድ ቤተክርስቲያን ትሰራበታለች፣ እየሰራችበትም ነው እንጂ በዘፈቀደ እንግዲህ ሰሞኑን በሊቃነ ጳጳሳትም ሲነገር እንደሰማ ነው ኤጲስቆጶስ ጳጳሳት ብቻቸውን የሚሾሙት ሹመት አይደለም። ያው ስርዓተ ቤተክርስቲያንን እንደምናውቀው ብፁዕ አቡነ ኤርሚያስም ሲናገሩ እንደሰማችሁት በፍትህ መንፈሳዊ ወይም ፍትሐ ነገሥት አንቀጽ 5:91 ላይ አንድ ቆሞስ ወደ ኤጲስቆጶስ ወይም ወደ ጵጵስና ማዕረግ ሲሾም ያው ይጠቆማል። እገሌ የሆኑ እገሌ ተብሎ ይሾማሉ። ማነው? ይጠቆማሉ። ከተጠቆሙ በኋላ ምልዓተ ጉባኤው እነዛ ሰዎች እንዲጠኑ ያደርጋል። የሀገረ ስብከቱ ሊቀ ጳጳስ ሲፈቅድ፣ እሽታው ሲሰጥ ወደ ሹመቱ ይሄዳሉ ማለት ነው። አሁን ግን የሰሞነኛው ሹመት የስርዓተ ቤተ ክርስቲያንን ስርዓት የሚያፈርስ ቀኖናዋን የሚጥስ ፍትሐ ነገሥት ላይም የሌለ ነገር ነው የተደረገው። ማለት ያው ሁላችሁም እንደምታውቁት ሶስቱ ሊቃነ ጳጳሳት እነሱ የፈለጓቸውን የመረጧቸውን ያለ ምልዓተ ጉባኤ ያለ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ መልካም ፈቃድ፣ ይህም ብቻ ሳይሆን ቆሞሳቱ ከመጡበት ከሀገረ ስብከታቸው እንኳን ሊቀ ጳጳስ ይሁንታና እሽታ ሳያገኙ ያው እንግዲህ ኤጲስቆጶሳትን ሾመናል ብለው እንግዲህ አውጀዋል። ይሄ በስርዓተ ቤተ ክርስቲያን ያው እንኳን በአገልጋይ ደረጃ በምዕመንም ደረጃ የምንረዳው ነገር ነው። ማለት የማይሆን ነገር ነው፣ እንደው ባጭሩ ለማስቀመጥ ማለት ነው። ሌላው ቀኖና ማለት ቀኖና ካኖን ከሚለው የግሪክ ቃል የመጣ ነው። ካኖን መመጠኛ ማለት ነው፣ መለኪያ ማለት ነው። ካኖን ምንድን ነው? ስለ ቀኖናና ስለ ዶግማ። ቀኖና ስርዓተ እምነት ሲሆን ዶግማ ደግሞ መሰረተ እምነት ነው። ይሄንን እንግዲህ ለማብራራት ስርዓተ እምነት ማለት እንደየጊዜው ሁኔታ የሚሻሻል አባቶቻችን ለቤተክርስቲያናችን የሰሩት ስርዓተ እምነት ነው ቀኖና። ዶግማ ደግሞ የማይሻሻል የማይለወጥ መሰረተ እምነት ማለት ነው። እንደው ለምሳሌ ግልጽ ለማድረግ ለምዕመናን፣ ለምሳሌ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። ይሄ ዶግማ ነው። ወንድ ልጅ በአርባ ቀን ሴት ልጅ በሰማንያ ቀን ቤተክርስቲያን መጥተው ይጠመቁ ግን ቀኖና ነው፣ ስርዓት ነው ማለት። ለምሳሌ በውጭ ሀገር የተወለደ ህፃን በስደት የተወለደ ህፃን 40 ቀን ቢያልፈው ከ40 ቀን በኋላ ሊጠመቅ ወደ ቤተ መቅደስ ቢመጣ ስርዓተ ጥምቀት አይፈጸምለትም ማለት አይደለም። እንደየጊዜው ሁኔታ የሚሻሻል ነገር ስለሆነ እንደ ወቅታዊ ነገር የሚሻሻል ስለሆነ ማለት ነው። እና እነሱም አሁን ይሄ የቀኑናውን ጥሰት የፈጸሙት እዛው አንቀጽ 5 ቁጥር 92 ላይ እንግዲህ ሀገረ መንግስት ቢፈርስ መላተ ጉባኤ ባይኖር ቅዱስ ሲኖዶስ ወይም ደግሞ መንበረ ፕትርክናው ችግር ላይ ቢሆን ስደት ላይ ቢሆን ወዘተርፈ እነዚህ አስቸጋሪ ምክንያቶች ቢገጥሙ ሶስት ሊቃነ ጳጳሳት ሆነው እንግዲህ ኤጲስቆጶሳትን አገልግሎቱ እንዲቀጥል ይሹሙ ይላል። እቺን ብቻ ቁንጽል ሐሳብ በማንሳት እንግዲህ ፓትርያርክ ይያለ መላተ ጉባኤው ሳይፈርስ ሀገር ሰላም ሆና ቤተክርስቲያን ስደት ላይ ሳትሆን ምንም ችግር ሳይገጥማት እነዚህ ሰዎች የፈጸሙት የቀኖና ጥሰት እንግዲህ ትንሽ ከስርዓተ እምነታችን የወጣ ነው። እንግዲህ ባጭሩ ሰዓታችሁ እንዳልይዝባችሁ የመጀመሪያው ጥያቄ መልስ ይሄን ይመስላል።
እውነት ነው። አንድ ነገር አቡነ ናትናኤል ባለፈው ዩቲዩብ ላይ ያየው መሰለኝና እርግጠኛ ከሆንኩኝ እንዴት ነው ብለው ጠይቀዋቸው ነበርና ይሄ አሁን አንተ ያብራራህልኝን ማለት ነው። ልክ እሳቸው እንደዛው ነው ያሉኝና ምንድነው ያሉት 300 እንሆናለን ነው። ከ300 ሰው ነው የታጨነው። ከዛ ውስጥ ጵጵስና ለመሆን ብዙ መስፈርት ይጠይቃል። በትምህርት ደረጃ ብዙ ነገር ከብዙና ያንን ሁሉ አሟልተን የተገኘነው 15 ነን አሉ በኔ ጊዜ ሲሉ። እና ያ ሁሉ አላለፈም። እና እንደዚህ አሁን ልክ አንተ እንደገለጽከው ቀላል ነገር አይደለም። ዝም ብሎ ብድግ ብለን ሄደን ጵጵስና ምንሾምበት አይደለም ለማለት ነው። በጣም አመሰግናለሁ። ከዚህ በመቀጠል
እዚህ ጋር እንደው ላቋርጥህና ብፁዕ አቡነ ናትናኤል በተሾሙበት ጊዜ 119 ይሆናሉ እጩ ሆነው የቀረቡት። አዎ ከ119 15 ብቻ ነው የተሾሙትና እንኳን መንፈሳዊውን ጉዳይ መንፈሳዊውን ነገር የሚመራ ሊቀ ጳጳስ ይቀርና እድር የሚመራ እንኳን የእድር ዳኛ መስፈርት አለው። የሰፈር ውስጥ ተሰብስቦ ዝም ብሎ አቶ ገሌ ወይም ወንድም ገሌ ይሁኑ የሚባልበት አይደለም። የእድር ዳኝነት እንኳን እድር የሚመራ ሰው እንኳን አይደለም። እንግዲህ መንፈሳዊውን ጸጋ ለማደል የምእመናንን ነፍስ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ለመመለስ፣ ምእመናንን ከገቢረ ኃጢአት ወደ ገቢረ ጽድቅ ለመመለስ መንፈሳዊ ተቋም ለመምራት ይቅርና እድር እንኳን ለመምራት በዘፈቀደ እንግዲህ የእድር ዳኛ ሲመረጥ አላየንም በእድሜያችንና። መልካም፣ ወደሚቀጥለው ጥያቄ ልለፍ፣ ሰዓት እንዳልወስድብ።
አይ ችግር የለም። አመሰግናለሁ መምህር፣ በጣም አመሰግናለሁ። በሚቀጥለው ቤተ ክርስቲያኗ የመጣባት ፈተና ከውስጥ ነው። ይህን እንዴት ያዩታል? መፍትሄውስ ምንድን ነው ይላሉ?
ቤተክርስቲያን ሁልጊዜ ፈተና የሚመጣባት በአብዛኛው ከውስጥ ነው። ያው መጽሐፍም እንደሚለው ለሰው ጠላቱ የቤቱ ሰዎች ናቸው ይላል ማቴዎስ ምዕራፍ 10 ቁጥር 36 ላይ። ጠላት ከሩቅ አይመጣም እንደሚባለውም ብዙ ጊዜ ቤተክርስቲያን የምትታመሰው ከውስጥ ነው። ግን ከውስጥ ነው ብቻ ብለን ደግሞ 100% ደግሞ አንደመድምም። ለምን? እንደምናውቀው አሁን ቤተክርስቲያን የገጠማት ንውጽ ውስታ ከውስጥ ብቻ አይደለም። የዛሬ 2 ዓመት ከፖለቲካል ሰዎች የመጣውን ጥያቄ፣ ከቤተ መንግስቱም አካባቢ ከተቃዋሚ ፓርቲዎችም የመጣውን ጥያቄ ወደ ቤተ ክህነቱ ይዘው ገብተው የኦሮሚያ ቤተ ክህነት ለማቋቋም ብዙ ደፋ ቀና ሲሉ ተመልክተናል። በነ ጃዋር አማካኝነት፣ በሌሎችም አማካኝነት ማለት ነው። በነ እንግዲህ ሊቀ አላፍ ቀሲስ በላይ አሁን የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ በሆኑትም ካህን አማካኝነት ቤተክርስቲያን መስቀል ላይ ወጣ ነበረ፣ ፈተና ላይ ወጣ ነበረ። እና ቤተክርስቲያን ከውስጥ ብቻ አይደለም የምትፈተነው፣ በውጭ ግፊት በውጭ ያሉ ሰዎች ቤተ ክርስቲያንን ለፖለቲካ ዓላማቸው ለመጠቀም ሲሉ የኛ የሚሏቸውን ሰዎች ከውስጥ ይዙና የነሱን የፖለቲካ አመለካከት ያጋቡባቸውና በተለያየ ስጋዊ ጥቅም ይዟቸውና የነሱን አላማ ውስጥ ሆነው እንዲያስፈጽሙ ተልኮ ይሰጧቸዋል። ይሄ ሰው ያወቀው ጻሃይ የሞቀው ያደባባይ ሚስጥር ነው። ማለት ያው መቼም እነማን የኦሮሚያ ቤተ ክህነት ይመስረት ይሉ የነበሩ ሰዎች እንደነበሩ ለኔም ለናንተም ግልጽ ነው። የሚገርም ያ አሁን ያኔ ከሁለት አመት በፊት የነበረው ነገር አሁን መልኩን ቀይሮ አሁንም የኢትዮጵያ ኦርቶዶክሳዊ ተዋህዶ ቤተክርስቲያን አማኝ ባልሆኑ ሰዎች ይሄ ከውስጥ የተነሱትን ሰዎች ቤተክርስቲያኗን ለሁለት ከፍለው የነሱን አመለካከት ለማስፈጸም እንግዲህ ለቀድሞ ብፁዕ አቡነ ሳዊሮስ ለአሁኑ አቶ አካሎል ይቅርታ ይደረግልኛው ውግዘቱ ስላልተነሳ ነው እንዲብየ መጣራቸው በሚሊዮኖች የሚቆጠሩ ገንዘቦች በባንክ አካውንታቸው ላይ ገብቷል። አዎ ያሁን በመሰለኝና በደሳለኝ የምነግረ ነገር አይደለም። በመረጃና በማስረጃ የተደገፈ ገንዘቡን ከናስገቡላቸው ሰዎች ስም ዝርዝር ጭምር መረጃው ወጥቷል። አዎ በጣም ይገርም ይሄንን አሁን የምነግረን መረጃ እሳቸውም በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት እንግዲህ ምክክር ለበለው ውይይት ድርድር አላቀም ብቻ ሲያደርጉ የተናገሩት ነገር አለ። ራሳቸው አቶ አካለውል ወይም ደግሞ የቀድሞ ብፁዕ አቡነ ሳዊሮስ እኛ ሁን ይሄንን ነገር ብንተው አሉ። ዩቲዩብ ውስጥ ገብታችሁ ቼክ ማድረግ ትችላላችሁ። እኛ አሁን ይሄንን ነገር ተው ብለው ክቡር ጠቅላይ ሚኒስትር ብንተው በተለያዩ አካባቢዎች እንደገና ሌላ ችግር መከሰቱ ሌላ ነገር መፈጠሩ የማይቀር ነው በሙስሊሙም ዘንድ አሉ። አሁን ሙስሊም ምን ያገባዋል? በደንብ ቃል በቃል በሙስሊሙም ዘንድ በፕሮቴስታንቱም ዘንድ በኦርቶዶክስም ዘንድ ይሄ ነገር ድጋሚ በመጥፎ ሁኔታ እንደሚቀሰቀስ የታመነ ነው አሉ። ለምን በገንዘብ ድጋፍ ያደረጓቸው የነበሩ ፓስተሮች አሉ ስማቸው መጥቀስ ይቻላል። ይሄን ብቻ አይደለም የቤተ ክርስቲያንን ችግር ለነሱ የስኬታቸው ጫፍ አድርገው የሚቆጥሩ ብዙ የተለያየ የእምነት ተቋማት አራማጅ መሪዎች በገንዘብ በሚሊዮኖች የሚቆጠሩ ገንዘቦች እንግዲህ አቶ አካለውል ወይም የቀድሞ አባሳዊሮስ አካውንት ውስጥ ከተው ቤተ ክርስቲያን እንድትታመስ ያደርጉ እንደነበረ የቅርብ ጊዜ ትዝታ ነው። ስለዚህ ነው አሁን እንጥያቄ አጠራርግ የሰመልስል የቤተ ክርስቲያን ፈተና ከውስጥ ነው የመጣው። አዎ ከውስጥ ነው የመጣው። ከውስጥ ባሉ ሰዎች ግን ብቻ አይደለም የውጭ ሰዎችም ፍላጎት አለ። እኔ ይቅርታ ይደረግልኝና ያው መቼም እኔ ቤተ ክርስቲያንን ማገለግላት እንግዲህ በነፃ ነው ቅጥረኛ አይደለሁ ከማንም ምንም አልፈልግም። ትክክለኛ ነገሩን ስናገር ቤተ ክርስቲያንን በዘመናቸው የተነሱት መሪዎች ሁሉ የፖለቲካ ቅርሻታቸውን ማቀርሸት ይፈልጋሉ። እዛ ቤተክርስቲያናችን ውስጥ ቤተክነት ውስጥ ማለት ነው የነሱን አላማ ላይ ያስፈጽሙ የሚችሉ አባቶችን በተለያየ ጥቅም ይዘው ዘረኝነቱን ሲያስፋፋው ይተናል። የነሱ የሆኑ ሰዎችን ቁልፍ ቁልፍ የሆኑ ቤተክነት ቦታ ላይ ሲመድቡ ይተናል። ያ ነገር አሁንም እንዲከናወን እንዲፈጸም የሚፈልጉ ሰዎች አሉ። እና ቤተክርስቲያን የምትታወቀው ውስጥ ባሉ ሰዎች ነገር ግን ውጭ ባሉ ፍላጎታቸው እንዲፈጸም በሚፈልጉ አንዳንድ ሰዎች አማካኝነት እንግዲህ መርከቢቷ ቤተክርስቲያን እየተናወጸች ነው። ከውጭ የገንዘብ ድጋፍ ይደረጋል፣ የዓላማ ድጋፍ ይደረጋል። እንደምታውቁት ብሔርተኝነት አገራችንን በጣም እንግዲህ ዘረኝነት ያበላሸብን እንደ ግመል ሽንት የሀገራችንን እድገት ወደ ኋላ እየጎተተብን ያለ ነገር ትልቁ ነቀርሳ ኢትዮጵያ ውስጥ ቤተ መንግስት ውስጥም ቤተ ክህነት ውስጥም ዘረኝነት እነዚህ ነገሮች እንዲስፋፉና የነሱ የስልጣን እድሜ እንዲራዘም ውስጥ ባሉ ሰዎች ውጭ ያሉ ሰዎች ድጋፍ በማድረግ ቤተ ክርስቲያን ትታወቃለች። ይሄ እውቅታ ይሄ ነው ውስጥ የመጣው እንደኔ አረዳድ በዚህ መልክ ነው። መፍትሄው ከተባለ እንግዲህ መፍትሄውንም ጠይቀኛል ያዳምጥከኝ?
አዎ ያዳምጥኩ ነው።
እንግዲህ መፍትሄ ከተባለ እኔ አሁንም እንግዲህ እንደ ጠቅላይ ሚኒስትሩ ሊያረጋኝ ያሰበ ነው ይቅርታ ያያሉ ነበር አረ የልባቸው ሲናገሩ የነበሩት እንግዲህ ይቅርታ ይደረግልኝ ይያሉ ነው ይቅርታ ይደረግልኝና ወንጌል አልገባንም ብየንም አስበው ወንጌል አልገባንም ቤተ ክርስቲያን ከብሔር በላይ ነች፣ ቤተ ክርስቲያን ከዘር በላይ ነች፣ ቤተ ክርስቲያን ከፖለቲካ አመለካከት በላይ ነች። እኛ የተጠራነው ለምድራዊው ሳይሆን ለሰማያዊው ኑሮ፣ ለጊዜያዊው ዓለም ብቻ ሳይሆን ለዘላለማዊው ዓለም፣ ለሥጋዊው ዓለም ብቻ ሳይሆን ለመንፈሳዊው ዓለም እንጂ የተጠራነው ጳጳሳት የሆን ነው እንኳን ጳጳሳት ዲያቆናት የሆን ነው ሰባኪያን ወንጌል የሆን ነው ካህናት የሆን ነው ቆሞሳት የሆን ነው ለዚህ ለሚፈርስ ለሚበሰብስ ነገትልና ምስጥ ለሚወረው ሥጋ አይደለም። ትልቁ የቤተ ክርስቲያን ዓላማ ሰዎችን ከአምልኮ ተጣውቶ ወደ አምልኮ ተእግዚአብሔር ማምጣት፣ እግዚአብሔርን እንዲታወቅ ማድረግ፣ የነፍስ ድህነትን ለህዝቦቿ ማደል ነው። ሌላ ምንም ዓላማ የላትም። ይሄ ነገር ከልብ ከገባን፣ ይሄ ነገር በልባችን ሰርጾ ከገባ አሁን የተነሱት የነገንጠል ባዮቹ የነ ቀድሞቹ አባ ሳዊሮስ የነ ኤዎስጣቴዎስ እና የነ አቡነ ዜና ማርቆስ ጉዳያችን አይሆንም። ለምን ሰው ሞትንም ያክል ነገር በተከሻው ላይ ተሸክሞ እንደሚሄድ ካሰበ ስለ ነፍሱ ያስባል እንጂ ስለ ቁልቢ ገብርኤል የሙዳየ ሙጽዋት ገቢያ ሲያወጣ ሲወርድ እድሜውን አይፈጅም። ስለ ቋንቋና ስለ ብሔር የመጀመሪያው ዓላማ አድርጎ ቤተ ክህነትን ለመክፈል ቤተ ክርስቲያን ላይ አመጽ አያስነሳም፣ መፈንቅለ ቅዱስ ሲኖዶስ አያካሂድም። በቃ አልገባንም፣ ወንጌል አልገባንም። እንደው አላብዛባችሁና እኔ መፍትሄው ስልጣን ካወቅንበት ስልጣን እንደሆነ ካላወቅንበት ሰይጣን እንደሆነ ከገባን መፍትሄ ነው። ሹመት ካወቅንበት ሹመት ጥሩ ነው፣ መልካም ነው። ግን ካላወቅንበት ዓላማውን ከሳትንበት ግን ሹመት ሺሞት እንዳለበት ደግሞ ካወቅን ከተገነዘብን መፍትሄው እዚህ ጋር ነው ያለው። እነዚህ ሰዎች እንደው የሚሞቱም አይመስሉም። እንኳን እነሱ እኛ እንኳን የእድሜያችንን ግማሽ አልፈነዋልና 60ዎቹን ያለፉ አባቶች ናቸው። እንግዲህ ልጣቸው የተራሰ ጉድጓዳቸው የተማሰ በጣም እድሜያቸው የገፋ አባቶች ናቸው። ከነሱ የማይጠበቅ ነገር ያደረጉ ሰዎች ይህንን ነገር ሊያደርጉ የቻሉበት ትልቁና ዋናው ምክንያት ሞታቸውን ስለረሱ ዓላማቸው ስላልገባቸውና የወንጌል ተልእኮ ምን እንደሆነ ስላልተረዱት። ይህን ስል እንዴት አንተ አንድ ትናንትና የተነሳ ሰባኪ እንዴት በሊቃነ ጳጳሳት ደረጃ ያሉትን ሽማግሌዎች ትዘልፋለህ የሚልም ሰው መቼም ይነሳል። እንዲህ ለሚለው ሰው መልሴ ምን መሰለህ? ለመሸበት እንጨትም ድንጋይም ይሸብታል። እግዚአብሔር ልባችንን ያሸብትልን። ልባችን ካልሸበተ በጣም ከዲያቆናት የማይጠበቅ መጥፎ ነገር በሊቀ ጵጵስና እድሜያችን ዘመን እናደርጋለን። ይኸው እየሆነ ያለው ነገር ይሄ ነው እና እኔ እንደ ሞታቸውን ቢያስቡ ሞትን የሚያክል ነገር ተሸክመው እንደሚሄዱ ቢያስተውሉ የወንጌል የቤተክርስቲያን ዓላማ ምን እንደሆነ ቢገባቸው መፍትሄው ቀላል ነበረ። በሚሞት ስጋቸው የማይሞት ስራ ለቤተክርስቲያን ሰርተው ማለፍ እንደሆነ ሲረዱ ያን ጊዜ አሁን እንግዲህ ሲኖዶሱን ለመክፈል ቤተክርስቲያን ለመክፈል ያደረጉት ነገር አይከናወንም፣ አይታሰብምም። ቤተክርስቲያን እንግዲህ ሰላሟን አግኝታ ወንጌሏን እየሰበከች እስከ ዕለተ ምጽአት ድረስ ወይም እስከ ዓለም ፍጻሜ ድረስ ተቀጥል ነበር ብዬ አስባለሁ። እና መፍትሄው እነዚህ ሰዎች እጅ ላይ ነው እንጂ ጠቅላይ ሚኒስትሩ ላይም አይደለም። አሁን አስታራቂ የሆነችው ቤተክርስቲያን የቤተ ክህነት ሰዎች ተጣልተው በእውነት መፍትሄ ፍለጋ እኛ ቤተ መንግስት ሄደን ከቤተ መንግስት ሰዎች አሁን መፍትሄ ሊመጣ ነው ብለን እንዳንጠብቅ። መፍትሄው ያለው ቤተ መንግስት ሳይሆን ቤተ ክህነት ነው።
እውነት ነው።
እያዳመጣችሁ ነው?
አዎ እያዳመጥ ነው።
ባጭሩ ይህን ይመስላል። ያው ባጭሩ እያልኩ አስረዘምኩባችሁ። ሌላ ጥያቄ ካለ
ችግር የለም፣ አለን ጊዜና ችግር የለም። እሺ፣ አንድ ሌላ ምን ጥያቄ አለኝ። በመንግስት በኩል ህግ ማስከበሩ እንዴት ያዩታል? የታሰሩት ሰዎች በዚህ ላይ ትንሽ ማብራሪያ እንዲሰጡ።
እኔ እንግዲህ አባቶች ወደው አይስቁ ይላሉና በጣም ብዙ የሚገርሙ ነገሮች አሉ ሀገራችን ኢትዮጵያ ላይ እና የህግ አካላት እያደረጉ ያሉት ወይም ደግሞ ህግ አስፈጻሚው የመንግስት አካል አሁን በተፈጠረው ነገር ላይ ያደረገ ያለው ነገር በጣም ያስቃል። ያስቃል ማለት ምንድነው? የተበደለችው ኦርቶዶክሳዊ ተዋህዶ ቤተክርስቲያን ህጋዊ ተቋም በህገወጥ ቡድን ተበድሎ ህጋዊው ተቋም ህግ ይከበርልኝ ብሎ የጮኸው ጩኸት ተሰሚነት ሳያገኝ ህገወጥ ቡድን ግን ህግ አስከባሪ ነኝ በሚል በመንግስት አካላት ሽፋን ተሰጥቶት ብረት በታጠቁ መሳሪያ በታጠቁ የህግ አስከባሪ አባላት ህገወጡ ሲኖዶስ ወይም ደግሞ ህገወጡ የነ አቶ አካለ ወልድ የቀድሞ አባሳዊሮስ ቡድን ታጅቦ አብያተ ክርስቲያናትን አናስደፍርም፣ ቤተክርስቲያን አንዲት ናት፣ አንድ መንበር፣ አንድ ሲኖዶስ፣ አንድ ፕትርክና፣ አንድ መንግስተ ሰማይ ብሎ አንድ አባት እግዚአብሔር አለን ብሎ ቅድስት ቤተክርስቲያንን ይጠብቅ የነበረ ምእመን በጥይት እየቆሉት ከ29 በላይ የሆነ ሰው እንግዲህ ሞቷል። ሞት እንግዲህ እናንተ አውሮፓ ውስጥ ላላችሁት እንኳን የ29 ሰው ሞት ይቅርና የ29 ውሻ ሞት እንግዲህ የሚያሳስባቸው መንግስታት መሃል ስለተቀመጣችሁ ምን እንደሆነ ታውቃላችሁ። እኛ ሀገር ግን ህግ አስከባሪው ሰው ጤፉ አካል ሰው እንደ ቅጠል ረግፎ እንግዲህ ህጋዊውን ቡድን የህግ ከለላ ሰጥቶ ማዳን ሲገባው ህገወጡን ቡድን የህግ ከለላ ሰጥቶ የህግ ከለላ ብቻ አይደለም ጥበቃ አድርጎ የአብያተ ክርስቲያናት የቢሮአቸው ቁልፍ እየተሰበረ ቤተ መቅደስ ውስጥ ከነጫማቸው እየገቡ የቤተ መቅደሱ ማይክሮፎን በግድ ቁልፍ ተሰብሮ ተከፍቶ እንግዲህ እናገለግላለን ብለው ወደ ሻሸመኔ የሆነውን ነገር ታቃላችሁ። ወደ አንዳንድ የኦሮሚያ ክልል ላይ የሆነውን ነገር ታቃላችሁ። ይሄ ፍጹም ኢትዮጵያ ውስጥ ህግ የሚባለው ነገር ያለው መጽሐፉ ላይ ብቻ እንደሆነ የሚያሳይ በተግባር የሚያሳይ ትልቅ ነገር ነው ያየነው። ለምን ህግ ለሁሉም ሰው እኩል ፍትሃዊ ነገር እንደሚያደርግ በህግ ፊት ሁሉም ሰው እኩል እንደሆነ ምንም ስለ ህግ ባናውቅም እንደው የህገ መንግስቱን መጽሐፍ ባናነብም እንደው በአይምሮ ህሊና እንኳን ተመራምረን ይሄን ነገር ማወቅ አይሳነንም። እናውቃለን የኢትዮጵያ ህዝብ የሶስት ዓመት ህፃን ልጅ አይደለም። ለህገ ወጥ ቡድን የህግ ከለላ ሰጠን ተብሎ የወታደር ፓትሮል ቤተክርስቲያንን ለመጠበቅ እንጨት ለያዘ ምእመን ጥይት በደረቱ እየተለቀቀበት ላይቭ አይተናል እኮ። አንድ ልጅ ሻሸመኔ ይመስለኛል ላይቭ በጥይት ሲመታ እየተቀረጸ እንግዲህ ማህበራዊ ድረገጽ ላይ ሲመላለስ የነበረ ቪዲዮ አይታችኋል። እና የህጉ አካል ለቤተክርስቲያን ህልውና የቆመ ነው አልልም እኔ። እንደውም የመንግስት አካል እጅ እንዳለበት በግላጭ ያየንበት አንዱ ማስረጃ ለህገ ወጡ ሲኖዶስ ቡድን ለነ አቶ አካለ ወልድ ወይም ለቀድሞ አባሳዊሮስ ቡድን ያን ያህል መከራ ምእመናን ላይ ሲያዘንብ ስላየን እኔ በቀጥታም ይሁን በተዘዋዋሪ ቤተ ክህነቱን ለመክፈል የመንግስት እጅ 100% ነበረበት። ይሄ መጀመሪያው ነገር። ሁለተኛ መታሰር ያለባቸው እነ ምረታብ ናቸው ወይስ እነ ፓስተር ይጩፋ ናቸው? መታሰር ያለባቸው እነ መምህርት ፌቨን ዘሪሁን ናቸው ወይስ እነ ፓስተር ዮናታን ነበሩ መታሰር የነበረባቸው? ምን ሲሉ ነበረ? መስከረም ላይ እኮ ከስድስት ወር በፊት በግልጽ በ2015 ዓመተ ምህረት ምን ያምራቸዋል ብላችሁ ብትጠይቁኝ አለ ፓስተር እዩ ጩፋ፣ ምን ያምራል ብላችሁ ብትጠይቁኝ ሃይማኖቶች ሲበጠበጡ ማየት አለ። ሃይማኖቶች እንደ በሶ ሲበጠበጡ ማየት ነው ያማረኛል። ሃይማኖቶች ሲበጠበጡ ማየት የሚያስደስተው አንደኛ መንፈሳዊ ሰው እንግዲህ በዓለም ላይ ይኖራል ብዬ አላስብም። ግን ይሄን ሲል የነበረ ሰው መቼም ከጀርባው የሆነ የታለመ የታቀደ የታሰበ ነገር ሳይኖር እንዲህ አፉን አይከፍትም። ሃይማኖቶችን ለመበጥበጥ የታቀደ የተሴረ ሴራ የተሸረበ ሸር እንዳለ ይሄ ሰው ማስረጃና መረጃ ስላለው ነው እንዲህ ያለው ተብሎ በህግ መጠየቅ የነበረበት ይሄ ነው። ለምን ማንኛውም ሰው ህጋዊ ተቋምን እንዲህ ባለ መልኩ እንዲበጠበጥ መመኘትም እንግዲህ ህግ የሚደገፈው ነገር አይመስለኝም። ለምሳሌ ያህል ድሮ ልጆች እያለን ስናድግ ከመታ የዛተ በህግ ያስቀጣል ይባል ነበር እና እኔም ይሄን ህግ ማቀው መሰለኝ። አሁን ዛቻና ማስፈራሪያ ከስድስት ወር ያላነሰ በእስር የሚያስቀጣ መሆኑን አውቃለሁ። ነገር ግን እነዚህን ሰዎች ወደ ህግ ከመምጣት ይልቅ ቤተክርስቲያን ሲሰድቡ የነበሩትን ፓስተሮች ወደ ህግ ከመምጣት ይልቅ ወንጌል የሰበኩትን ወንጀል የሰበኩትን የህግ ከለላ እየሰጡ ወንጌል የሰበኩትን እነ ምህረታብ አሰፋ እነ መምህር ምህረታብ አሰፋን ግን አስረዋቸው ወደ አዋሽ አርባ ወስደዋቸው ምን እንዳደረጓቸው እንግዲህ እያየን ነው። ስለዚህ የቤተክርስቲያን ችግር ላይ በቀጥታም ይሁን በተዘዋዋሪ የመንግስት አካላት እጅ እንዳለበት የታመነ ነው።
እውነት ነው።
የታሰሩ ሰዎችን በሚመለከት ሀሳብ ይሄ ነው።
እውነት ነው። የመንግስት እጅ እንዳለ ያው የሁላችንም ምልከታ ነውና እንደ መንፈሳዊ ሰባኪያን አይደለም ያስተላለፉ ያሉት እንዳሉት ዮናታንም ሆነ አዩ ጽፈ የተናገረው ነገር እውነት ለሁላችንም ግልጽ ነውና በጣም ያሳዝናል። ይሄ ኢትዮጵያ ውስጥ እየተደረገ ያለውን ነገር አንንጃ ለነሱም የነሱም የሚጠፉበት ነገር ነው ቋላወቁ መሰለኝና አንድ ምን ሆነበት ነገር ብዙ ነገር ይያለ ቤተክርስቲያን አንድ አድርጋ እንዳኖረችን እንዳሳደገችን እምነት ተከባብሮ የሚኖርበት በየትኛውም ዓለም በኢትዮጵያ ነውና ያንን ነገር በርግጥ እነዚህ ሰዎች ራሳቸውን ነው የሚመስሉት እንጂ አንዳንዶች አሁን ላይ ካሉ እንደነ ፓስተር ቢኒያም አይነት አለ እነቴ ነው እኛ ኦርቶዶክሳውያኑን እንኳን
የሚያስተር ያለ
ፓስተር ቸር ያለ
ፓስተር ዶክተር ወዳጄነ ማህረና አለ።
አዎ እነሱ
ብዙዎች አሉ ለእውነት
የቆሙ አሉና እነሱ በሚጠሩበት አፍ እነዚህ መጠራት በእውነት በጣም ያሳፍራል። ግን ትግላችን አሁን ለተወሰነ ሰው የተደረገ ጥላቻ አይደለም ለሀገር ነው የመጣው ጥላቻው ሀገርን ለማውደም ለማጥፋት ነው እና የተረዳንበት አረዳድ መንገድ እንዴት እንደሆነ ብዙዎቻችን ቆም ብለን ልናስብ ይገባል። እነዚህ ሰዎች ቤተክርስቲያንን ኦርቶዶክስን ሲመቱ ማንን እንደመቱ የምንረዳ ሰዎች ያለን አይመስለኝም። በብዛት አይደለንም በጣም ስሜታዊ ነን እንደተረዳውት ሆነ ነው በገባኝ መጠን። ግን እነዚህ ሰዎች ቤተክርስቲያንን ሲመቱ ኦርቶዶክስን አረ ኢትዮጵያን ነው የሚመቱት ያሉት ኢትዮጵያን ነው ብዙ ኦርቶዶክስስ ብዙ ነገር አለ ያንን ነገር ሊወስዱብን ነው የሚፈልጉትና መምህር በጣም በሰጠኝ ነገር በጣም በቂ ማብራሪያ ሰጠኛል። እና በመቀጠል ምጠይቅ ጥያቄ መንግስት የመንግስት በመንግስት በኩል የተጀመረውን እርቅ ሂደት እንዴት ያዩታል? ትክክል ነው ወይ? እስቲ ይሄን ጥያቄ ደግሜ እንደጠየቁት እንዴ? አዎ ጥያቄ ደግሜዋለሁ መሰለኝ።
አይ አልጠየቅኩም
አላ። አዎ የመንግስት በኩል የተጀመረውን እርቅ ሂደት እንዴት ያዩታል? ትክክል ነው ወይ እየተደረገ ያለው? አው ያያየን ነው እንግዲህ ያው ትናንትናም እንደ ብሬኪንግ ኒውስ የመጣ ዜና አለና ከመሸ እስቲ በዚህ ላይ በደንብ አልገው አብራሩልን እስቲ ብዙዎች ያው እየሰማን ስለሆነ። በነገራችን ላይ ያው ይሄ ኢትዮጵያ ድምጽ ሬዲዮ በአለም ዙሪያ ነው የሚተላለፈው እዚህ ሀገር ብቻ አይደለም በአሜሪካንም በተለያዩ አውሮፓ ሀገራትም ይተላለፋልና አድማጮቻችንም ስለሚከታተሉ እንግዲህ ይሄንን እስቲ ዘርዘር አድርገው ያለንን የተረዳንበትን አረዳድ እርሱ ዳሙ በገባውት መጠን እስቲ አስረዱን። አመሰግናለሁ።
መልካም እሺ። አሁንም ልሰቅ ነው እንግዲህ አሁንም ድጋሚ ልሳቅና ይሄንን እንግዲህ ኢንተርቪው እየሰጠው ያለው ታውን በመትለኝ በብዙ ሰዎች ዘንድ ተደማጭነት ያለው ጣቢያ ላይ ከሆነ ያው እንግዲህ እኔም በቅርቡ መታሰሬ ስለማይቀር ጠያቂ እንድታዘጋጁልኝ አደራላችኋለሁ። እሱን አደራብኝ እንግዲህ በመንግስት በኩል ያለውን ያስታራቂነት ሚና አንቺው ታመጪው አንቺው ታበርጂው የሚባል ነገር አለና እውነት ለመናገር ብፁዓን አባቶቻችን ብፁዕ አቡነ አብርሃም ብፁዕ አቡነ ኤርሚያስም ሌሎችም እንደተናገሩት ብፁዕ አቡነ ናትናኤልንም ሰምታችኋቸው ከሆነ የዚህ ነገር መነሻ ማን እንደሆነ ግልጽ ነው። ምንም ሰው ያወቀው ፀሐይ የሞቀው የአደባባይ ሚስጥር ነው። ከሚኒስትሮች ጋር በነበረው ስብሰባ ማንም ሰው በዚህ ጉዳይ ላይ ጣልቃ እንዳይገባ የሚል እንግዲህ ከክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተላለፈ አንድ መልእክት ሰምቻለሁ እና ለምን እንደዛ ተባለ? ማንም ጣልቃ እንዳይገባ ተብሎ ከዛ በኋላ ግን ቤተክርስቲያን ችግር ላይ ወድቃ የሶስት ቀን ጾም ጸሎት አውጃ ምእመናኖቿ ማቅ ለብሰው በየአብያተ ክርስቲያናቱ ጦራችን፣ ጋሻችን፣ ሰይፋችን፣ ፈንጃችን፣ ክላሻችን፣ ቦምባችን፣ አውቶሚክ ቦምባችን፣ ኒኩሬል ቦምባችን፣ ሁለንተናችን መድኃኔዓለም ኢየሱስ ክርስቶስ ነው ብላ የኛ ተዋጊ እግዚአብሔር እንጂ ስጋ ለበስክ እንዳደለም ብላ ምእመናኖቿ ለአምልኮቱ እየተንበረከኩ ለክብሩ እየዘመሩ በአጸደ መቅደሱ ተሰብስበው ለምህላ እንዲቆሙ አዋጅ አወጀች። ይሄንን አዋጅ ምእመናኖቿ ተቀብለው ማቅ በለበሱ ጥቁር በለበሱ ጊዜ እንግዲህ አሁን አስታራቂ ነኝ የሚለው መንግስት ምንድን ነበር ያለው? ምንድን ነበር የተለያዩ የመንግስት መስሪያ ቤቶች፣ የሚኒስትር መስሪያ ቤቶች፣ አረ የመን መንግስት ብቻ የግል ባንኮች ጭምር የግል ተቋማት ጭምር ሰራተኞቻቸው ጥቁር ልብስ ለብሰው እንዳይመጡ በአቋም በአላማ ጽፈው ከማስጠንቀቂያ ጋር ጭምር ግድግዳቸው ላይ ለጥፎ ነበር። ማንም ህዝብ የሚያገለግል ተቋም ውስጥ የሚሰራ ሰራተኛ ጥቁር ልብስ ለብሶ ቢመጣ እንዲህ አይነት እርምጃ ይወሰድበታል ተብሎ ነበር። ይህ አስታራቂ ነኝ የሚለው አካል በእውነት ለእርቅ የቆመ ከሆነ ፍትሃዊ አመለካከት ያለው ተቋም ቢሆን ኖሮ እነዚህ የሚኒስትር መስሪያ ቤቶች ከበታች ያሉት ሌሎችም ተቋማት ቅዱስ ሲኖዶስ ያወጀውን አዋጅ ምዕመናን እንዳይተገብሩ በመጀመሪያ ደረጃ አይቃወምም ነበረ። ማንም ሰው የመናገር ነፃነት አለው ህገ መንግስት ላይ እንደሚለው። ማንም ሰው የመሰለውን የመጻፍ የመናገር መብት አለው ግዴታውን ተወጥቶ ይህንን መብት መጠቀም ይችላል ማንኛውም ዜጋ ይላል። እኔ ጥቁር ስፈልግ ብለብስ፣ ነጭ ብፈልግ ብለብስ፣ አረንጓዴ ብፈልግ ብለብስ፣ የፈለግኩትን የመልበስ ጸጋ የመልበስ ስጦታ የሰጠኝ እኮ እንግዲህ የሀገሪቱ ጠቅላይ ሚኒስትር ወይም ፕሬዚዳንት አይደለም። የፈለግኩትን መልበስ ተፈጥሯዊ መብቴ ነው። ማንም የማይከለክለኝ ማንም የማይሰጠኝ ተፈጥሯዊ መብቴ ነው። ለምሳሌ ለጥምቀት እንዴ ከአንድ ወር በፊት ለምንድን ነው እኛ ሾርት ሚሞሪ እኮ አይደለንም። አረንጓዴ፣ ቢጫ፣ ቀይ ነጠላ የለበሱ ነጠላቸው ነጭ ነጠላቸው ላይ 90% ነጭ ነጠላ ላይ 10% አረንጓዴ፣ ቢጫ፣ ቀይ ጥለት ያለውን እኮ ነጠላ ሲያስወልቁ ነበር የህግ አካላት። አዲስ አበባ ውስጥ ካወለቁት ሰዎች አንዱ እኔ ነኝ። እንግሊዝ ኤምባሲ የካ ሚካኤልን ታቦት እያስገባው የቅዱስ ሚካኤል ዕለት በግምት ከቀኑ 4 ሰዓት ከምናምን አካባቢ እንግሊዝ ኤምባሲ ጋር ታቦቱ ሲደርስ አገልግል ተብዬ መድረክ ላይ አረንጓዴ ቢጫ ቀይ ነጠሌን አድርጌ ልወጣ ስል ይዘውኝ አውልቀው አሉኝ። ለምን? በቃ አልተፈቀደም። ይህን ሲል የነበረ መንግስት እኮ ነው። ሰው እንዴ ከሃይማኖቱ በላይ የለም። ቤተክርስቲያን ያዘዘችውን ነገር ለመፈጸም በሚንቀሳቀስበት ጊዜ ተፈጥሯዊ መብቱ ታግዶ እንዴ ከእንጀራቸው የተባረሩ እኮ ጋዜጠኞች እኮ አሉ። ይሄም ሰው ያወቀው ፀሐይ የሞቀው አደባባይ ሚስጥር ነው።
እውነት ነው።
ከስራቸው የተባረሩ የፖሊስ አካላት አሉ። ቲክቶክ ላይ ምናምን ሀሳብ የሰጡ ሞት ለኛ ተራ ነገር ነው፣ እንኳን ለቤተ ክርስቲያን ለሃይማኖታችን ለዳር ድንበር ምን ሞት አለን ብለው የተናገሩ ሰዎች እርምጃ ተወስዶባቸዋል። ይህንን እርምጃ እየወሰድክ እዛ ጋር አገልጋይ እያሰርክ በዚህ ጋር ደግሞ አስታራቂ ነኝ ብለን ከቦሊውድ እና ከሆሊውድ የሚበልጥ ፊልም ስትሰራ ስናይ ትንሽ ትንሽ ያው እንስቃለን። ትንሽ ትንሽ ማለት እኛ ህፃናት አይደለንም እኮ። እድልና አጋጣሚ ስላልገጠመልን ምናልባት እነሱ የተቀመጡበት ወንበር ላይ መቀመጥ ስላልቻልን እንጂ ነገሮችን የምናገናዝብንበት ነገሮችን የምናስተውልበት አይምሮ የተነሳብን ሰዎች አይደለንም፣ እናስተውላለን። እና እስቲ አንድ ጥያቄ ልጠይቅ፣ አንተ ልጠይቅህና እኔ እናንተ ስንደባደብ ለአንተ አብሮ እኔን በመቃ ወይም በዱላ አናት አናቴን ሲለኝ የነበረውን ሰውዬ በኋላ ሽማግሌዎች ሰብሰብ ብለው እስቲ ታረቁ ምናምን ነገር አሉንና ያ አናቴን በዱላ ሲቀጠቅጠኝ የነበረውን ሰውዬ አንተ ሽማግሌ ብለህ መርጣ አምጥተህ ስታስቀምጥ እንደው ለህሊና ፍረድ። እኔ አሁን በዚህ ሰውዬ ለመዳኘት በዚህ ሰውዬ አስታራቂነት በዚህ ሰውዬ ሽማግሌነት እንደው ህሊና የተቀምጦ የእርቅ ወንበር ላይ መቀመጥ ይመስልሃል?
በፍጹም።
እየሰማኸኝ ነው?
አዎ ሰማሁ።
እንዴት ነው የምትቀመጠው? እንዴ አንተ አላቀህም እንዴ? አንተ ነው እኮ ምን አንተዋወቅም እንዴ? እኔና እሱ በነበረን ጸብ ላይ ምን ስታረግ እንደነበር አላቀህም እንዴ ነው ምልህ። እና እቺ የምትሰራዋ የአስታራቂነት ሸዋሸዋ ብዙም ለእኔ አጣፍጠኝም። ለእኔ ብቻ ሳትሆን ለቤተክርስቲያን ሰዎች አጣፍጠን። ከአንድ ፊልም ለይቼ አላውቀውም። ጥሩ ተተውኗል። እንደውም እኛ ላይ ጫና እያደረጉ ነው ክቡር ጠቅላይ ሚኒስትር ሁሉ ሲሉ ሰምተናቸዋል። እና እኔ የመንግስትን አስታራቂነት 100% እንደው ጥሩ ሽምግልና ነው ብዬ አልቀበልም። እንደው ሕያው እግዚአብሔር ይፍረድ። አሁንም የማናገር መገናኛ ቦሌ መንበረ ብርሃን ቅዱስ እግዚአብሔር ቤተክርስቲያን ግቢ ውስጥ ሆኜ ነው የማናገር እና ከዘጠኝ ሰዓት በኋላ አገልግሎት አለች የወጣቶች አገልግሎት፣ እዛ ሆኜ ነው ማወራለ። እንደው በፊቱ የቆምኩት እግዚአብሔር ምስክሬ ነው የምልህ፣ ሽምግልናውን እኔ 100% አልቀበለው። ነገ የተሴረች የተሻለች ቤተክርስቲያንን ልትከፍል የምትችል ሴራ ደግሞ እንደምንሰራ 100% እርግጠኛ ሆኜ ነው ነገር። አሁን በፌዝ ዋን የተሞከረ ሙከራ አለ፣ አልሆነም፣ አልተሳካም። ሶ ፌዝ ቱ ይቀጥላል፣ ፌዝ ስሪ ይቀጥላል። እመነኝ፣ ፌዝ ቢሊየን መንገድ ተበጅቶ ቤተክርስቲያንን ለማፍረስ የሚደረግ ሴራ ሁሉ አይሰምርላቸውም። ሕያው እግዚአብሔር ምስክሬ ነው፣ አይሰምርላቸውም። መጽሐፍ አይበጃችሁም እና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ ይላል። አሁን ውጊያው መንበር ለማፍረስ ቅዱስ ሲኖዶስን ለመክፈል ቤተክርስቲያንን ለመክፈል ከሰዎች ጋር ለም ከሊቃነ ጳጳሳት ጋር ለም ውጊያው ሰማይና ምድርን ከሰራ ከእግዚአብሔር ጋር ነው። ከእግዚአብሔር ጋር የሚጣሉ ደግሞ መጽሐፍ እንደሚለው ይደቃሉ ነው የሚለው አንደኛ ሳሙኤል ምዕራፍ 2:10 ላይ በላይ በሰማይ መሆኑ ያንጎዳጉድባቸዋል። የጊዜ ጉዳይ ነው። ፈርዖንና ሰራዊቱ 430 ዘመን ሙሉ የተጨነቁትን እስራኤላውያን እንዴት አድርጎ አስጨንቆ ሲገዛቸው እንደነበረ እኔም ይሄንንም ድምጽ የሚሰሙ የተለያየ እምነት ተከታዮች እናውቃለን። ወንጌል የምናቅ ሰዎች የፈርዖን መጨረሻ የእብሪቱ መጨረሻ ግን ኤርትራ ባህር መስጠም ነው፣ ከነፈረሶቹ ከነሰረገሎቹ ከነሰራዊቱ። አይበጅም። ከእግዚአብሔር ጋር ተዋግቶ ያሸነፈ ማንም የለም። ሕዝቅያስ የሚባል የይሁዳ ንጉስን ሲያስጨንቅ የነበረ ሰናክሬም የሚባል ንጉስ በገዛ ልጆቹ በአድራሜሌክና ሳራሳር በሚባሉ ልጆቹ አንገቱን በሰይፍ ተቀልቶ በገዛ ልጆቹ የማምለኪያ ጣዖት ቤት ውስጥ ህይወቱ እንዳለፈ መጽሐፍ ቅዱስ ይነግረናል። አይበጀንም። ለሀገራችንም ለቤተ ክርስቲያናችንም ይሄ የዘር ፖለቲካ፣ የብሔር ፖለቲካ፣ የሴራ ፖለቲካ ካልከሸፈ በሚሞት ስጋችን የማይሞት ስራ ለሀገራችን ለህዝባችን ሰርተን ለማለፍ እስካልተመኘን ድረስ እቺ ሀገር አሁንም ዓለም አቀፍ ለማኝ እንደሆነች ትቀጥላለች። ዓለም አቀፍ ለማኞች ነን። አሁንም ዓለም አቀፍ ለማኝ ሆነን እንቀጥላለን። ለምን? የዘር የብሔር ፖለቲካ ቤተ ክህነት ውስጥም ቤተ መንግስት ውስጥም አለ። በአባ ጳውሎስ ዘመን እውነቱን ልንገር አይደለ የተለያዩ ትላልቅ አድባራት ውስጥ የሚመደቡት አለቆች ከአንድ ብሔረሰብ ነበረ። ከአንድ ብሔረሰብ በድፍረት ነው የምናገረው። ልክ አሁንም እንደዚህ አይነት ነገር እንዲደረግ የሚፈልጉ ሰዎች አሉ። አሁንም ቤተ ክህነቱ ለሁለት ተሰንጥቆ አለቆች የሆነ ብሔረሰብ አባል፣ እዛ ጋር ደግሞ ያሉ ጳጳሳት እንግዲህ ከዘጠኝ ያላነሱ ሊቃነ ጳጳሳት ከኦሮሞ ብሔረሰብ ተወላጆች የሆኑ አሉ። ከዘጠኝ በላይ አሉ። እነዚህ ወደ 19 ይደግልን ነው ጥያቄው። 29 የሚሆኑ ችግር የለውም፣ ችግር የለውም እኮ 49 የሚሆኑ አላማቸው ግን ምንድን ነው? ነው ወንጌል ማስፋፋት ነው ከሆነ መልካም። ስለዚህ ወደ ሌላ ርዕስ አልግባብህ። በመንግስት በኩል ይደረግ የነበረው የማስታረቅ ሂደት ለኔ እንደነገርኩ ከቦሊውድ እና ከሆሊውድ ፊልም ለይቼ አላየውም። ይሄን ይመስላል።
በጣም አመሰግናለሁ መምህር ሲሳይ አዳነ። በመጨረሻም የኦርቶዶክስ ቤተክርስቲያን ምዕመናን ምን ማድረግ ይጠበቅበታል? መፍትሄ ሐሳብ የሚሉትን እስቲ ቢያቀርቡልኝ። የመጨረሻ ጥያቄ ነው
እንግዲህ። መፍትሄ ሐሳቡን በዚህ አጭር ደቂቃ ዘርዝሬ ለማቅረብ አልችልም። አንኳር አንኳር የሆኑትን ብቻ እናገራለሁ። ምናልባት በመላው ዓለም የምትሰሙ ይሄ ድምጽ የሚሰማችሁ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማኞች ምን መሆን እንዳለብን ተከታታይ ትምህርቶች ዩቲዩብ ላይ እየሰጠሁ ነው ያለሁት። መምህር ሲሳይ አዳነ ብላችሁ ገብታችሁ ዩቲዩብ ላይ ትምህርቶቹን አዳምጡ፣ ለሌሎችም ሼር አድርጉ። ማለት ዩቲዩቡን ለማስፋፋት ማስተዋወቂያ እየሰራሁ የሚመስላችሁ ሰዎች ልትኖሩ ትችላላችሁ። ግድ የለም ይመስላችሁ፣ ግን እንደው ሌላ ነገር ማይረባ ማይጠቅም ትርኪ ምርኪ አርሲ ኩርሲ ነገር ሰብስክራይብ እያደረግን ሼርም እያደረግን የማይሆን ነገር ውስጥ ከምንገባ አሁን ጊዜው የጾም ወቅት ነው። በዚህ ሁለት ወር ውስጥ እስቲ ወንጌል እንማር፣ ግቡና ዩቲዩብ ውስጥ ተማሩ። ተከታታይ ትምህርት እየተሰጠ ነው። ከዚህም በኋላ የሚለቀቁ ነገሮች አሉ። ስለ ሰሞነኛውም ነገር የለቀቅኳቸው ነገሮች አሉ። በደንብ በደንብ ስሙ፣ አስተያየትም ስጡ። የቤተክርስቲያን አገልጋዮች እንደዚህ አበረታቱ። በተሻለ መልኩ ግን እኔ አሁን ለኢትዮጵያ ኦርቶዶክሳዊ ተዋህዶ አማኞች የማስተላልፈው አጭር ነገር ግን አንኳር መልእክት ይሄን ይመስላል። አንደኛ ጾሙ፣ ጸልዩ፣ ወደ ቤተክርስቲያን ቀረቡ የሚለው ነገር እንዳለ ሆኖ በጾም በጸሎት ቤተክርስቲያንን አስቧት የሚለው ነገር እንዳለ ሆኖ የማስተላልፈው መልእክት በሀገር ውስጥም ከሀገር ውጭም ያላችሁ የኢትዮጵያ ኦርቶዶክሳዊ ተዋህዶ አማኞች በሙሉ የቤተክርስቲያናችሁ ጉዳይ የእናንተ ጉዳይ እንደሆነ አድርጋችሁ አሁን ጆሮአችሁንም አይናችሁንም ሁሉ ነገራችሁን ወደ ቤተክርስቲያን አድርጉ። የቤተክርስቲያንን ድምጽ የምንሰማበት ከመቼውም ጊዜ በላይ አሁን ነው። አሁን እየተሰረብን ያለው ሴራ፣ እየተሸረበብን ያለው ሸር ከዚህ በፊት በቤተክርስቲያን ላይ ከተሰሩት ሴራዎች ሁሉ የሚልቅ ነው። በመንግስትም ተደግፈው ስለሆነ አስረግጬ ነው የምነግራችሁ። ጆሮአችሁም አይናችሁም ወደ ቤተክርስቲያን ይሁን። ቢያንስ በቀን አንድ ጊዜ ማህበራዊ ድረገጽ ጎብኙ። ኢኦቲሲ የሚለውን የኢትዮጵያ ኦርቶዶክሳዊ ተዋህዶ ቤተክርስቲያን የቴሌቪዥን ጣቢያ ቢያንስ በቀን ለ10ም ለ15 ደቂቃም ክፈቱና እዩ። የቤተክርስቲያናችሁን ነገር አድምጡ። የቤተክርስቲያናችሁ ችግር ላይ ተሳታፊዎች ሁኑ። ልክ አሁን በሶስቱ ቀን የነነዌ ጾም ያሳየነውን ህብረት፣ ያሳየነውን አንድነት እስከ ህይወታችን ፍጻሜ ድረስ መድገም አለብን። በምንም ጉዳይ ምናልባት በፖለቲካ አመለካከት ላንመቻቸን እንችል ይሆናል። ፖለቲካ ሌላ፣ ሃይማኖት ሌላ። ምናልባት የብሔርተኝነት ምናልባት የዘረኝነት እሾካቸው ትንሽ የወጋንም ሰዎች እንኖር ይሆናል። እባካችሁ አሁን እሱን ተዉትና በአድዋ ዘመን እንደነበሩት አባቶቻችን የውስጥ ጉዳዮቻቸውን መሳፍንቱ፣ ሹማምንቱ፣ መኳንንቱ ትተው ሁሉም ወደ አድዋ እንደዘመቱ ከውጭ የመጣባቸውን ጠላት እንዳሳፈሩት አሁንም በቤተ ክርስቲያናችን ላይ የተሰረውን ሴራ የምናከሽፈው ከብሔርተኝነት፣ ከዘረኝነት፣ ከጎጠኝነት ወዘተርፈ አመለካከት ወጥተን አንዲት ቤተ ክርስቲያን የሚለውን ሐሳብ ልባችን ውስጥ አስርጸን ለአንዲት ቤተ ክርስቲያን አንድ ሆነን ስንቆም ይደርሳል። አሁን በየውጭ ሀገራቱ እኔ አዝናለሁ። የአማራ ቤተክርስቲያን፣ የኦሮሞ ቤተክርስቲያን፣ የትግርኛ ቋንቋ ቤተክርስቲያን የሚባል አለ ይሉኛል እና ሲጀመር አማራ፣ ኦሮሞ፣ ትግሬ የሚባል ሰው የለም እኮ። አማራ የሚባል ሰው የለም፣ አማርኛ ቋንቋ ተናጋሪ ሰው ነው ያለ። ትግሬ የሚባል ሰው የለም፣ ትግርኛ ቋንቋ ተናጋሪ ሰው ግን አለ። ኦሮሞ የሚባል ሰው በዓለም ላይ የለም፣ ኦሮምኛ ቋንቋ ተናጋሪ ሰው ነው ያለ። ስለዚህ ቋንቋ መግባቢያ እንጂ መለያያ ሊሆነን ስለማይገባ ይህንን ትርኪ ምርኪ ነገር እንተውና ይህንን ፖለቲካዊ አመለካከታቸውን ይህንን ሶፍትዌር አናታችን ላይ የጫኑብንን ሰዎች ዲሊት እናድርገውና አሁን አይናችንም ጆሮአችንም ወደ ቤተክርስቲያን እንዲሆን በእግዚአብሔር ስም እጠይቃለሁ። እንሞታለን። ነገ ትልና ምስጥ የሚወረውን ስጋ ነው የለበስ ነው። እባካችሁ በሚሞት ስጋ የማይሞት ስራ ለቤተክርስቲያናችን ለሀገራችን እንስራ። ቤተክርስቲያን ፈረሰች ማለት እመኑኝ ሀገር ፈረሰች ማለት። ስለዚህ እኔ በመጨረሻ ማስተላለፈው አንኳር መልእክት ለቤተ ክርስቲያን ልጆች እባካችሁ ዘረኝነት የሚባለውን እሾክ ነቅላችሁ ጣሉ። በየምትገለገሉበት አጥቢያ ደብር ላይ ይሄንን ዘረኝነት የሚያስፋፉ አባዎች ካሉ እነዚህ አባዎች አባት አይደሉም፣ አባ ጨጓሪዎች ናቸው፣ አባ ኮስኳሴ ናቸው። ለቤተ ክርስቲያን ህልውና ያልቆመ ቄስም ይሁን ዲያቆንም ይሁን ለምን መነኩሴ ለምን ጳጳስ አይሆንም? በግልጽ መንቀፍ አለብን። በግልጽ ይሄን ዘረኝነት አባቴ አቁሙ። እዚህ ቤተክርስቲያን እየተደረገ ያለው ነገር ከክርስቲያናዊ አስተምሮ ውጪ ነው። ስለዚህ የሰው ዘር ምንጩ አንድ ነው፣ አዳም ነው። ወረድ ሲል ሁላችንም በኖህ ምክንያት የተረፍን ክርስቲያኖች ነን። የሁላችንም ደም አንድ ነው፣ ቀይ ነው። ስለዚህ አንድነትን ከመስበክ ውጪ መለያየትን የምታመጡ አባቶች ወይረፉ ወይ ቤተክርስቲያናችንን ጥላችሁ ጠፉ በሏቸው። ይሄ ለቤተክርስቲያን አይመጥንም፣ ይሄ ለሃይማኖት አባቶች አይመጥንም። እንዲህ ብለን የቤተክርስቲያንን ህልውና የምናስቀጥልበት ጊዜ እንዲሆንልን እንመኛለን። ዛሬኛ እናመልከውን እግዚአብሔር እንድናመልክ ያደረጉን ዛሬ ተቀበልናትን ቤተክርስቲያን እንድንቀበል ያደረጉት አባቶቻችን አያቶቻችን አጥንት ከስክሰው ደም አፍስሰው ስጋቸውን ቆርሰው ከነዋያተ ቅድሳቱ ጋራ ተራራ ስር ዋሻ ውስጥ ተቀብረው ነውና እኛም ልክ እነሱ ለኛ እንዳስረከቧችን ቤተክርስቲያን በሚሞት ስጋችን የማይሞት ስራ የማይሞት ታሪክ ሰርተን በህልውናችን ተወራርደን ሰማዕትነትም መሆን ካለብን ሰማዕት ሆነን ምስክር ሆነን መስዋዕትነት ከፍለን ማስቀጠል አለብን። ይሄን አሁን የነገርኳችሁን ቃል ደግሞ በልባችን ሰሌዳ ላይ መድኃኒዓለም ያትምልን።
አሜን። አባታችን
ጨርሰን
እናመሰግናለን። አሜን አሜን። በጣም ደስ የሚል ቆይታን ያደረግነው እንደ እግዚአብሔር ፍቃድ እንግዲህ ፍቃደኛ ከሆኑ በአድማጮቻችን ፊት ቃል እንዲገቡልን ነው። አንዳንድ ነገር ሲኖር ያው ደውለን እንደምናስቸግር ነው እና በጣም እናመሰግናለን። ወጣት ሲሳይ አዳነ የኢትዮጵያ ኦርቶዶክስ ሰባኪያን ነው እና ከልብ እናመሰግናለን።
እሺ፣ አንድ ደቂቃ ብቻ አንድ መልእክት በተለይ ለቤተክርስቲያን አባቶች ላስተላልፍ። ምናልባት ይህን ድምፅ ሪከርድ አድርገው ለብፁዓን አባቶች ለጳጳሳትም ለኤጲስቆጶሳትም ለቆሞሳትም ለመነኮሳትም ለካህናትም ሹመት በጣም አይናቸው ላይ ለበቀለባቸው ሰዎች ይህን መልእክት አስተላልፉልኝ። የያዕቆብ መልእክት ምዕራፍ 3 ቁጥር 1 ላይ ከእናንተ ብዙዎቹ አስተማሪዎች አይሆኑ ይላል። ከእናንተ ብዙዎች አስተማሪ አይሆኑ ለምን ሲባል የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። የባሰ ፍርድ እና የዚህ የያዕቆብ መልእክት ትርጓሜ ወንጌሉ ላይ አንድ ኤጲስቆጶስ ሆኖ የተሾመ ቆሞስ ለእናቱ የእንኳን ደስ ያለሽ መልእክት ላከላት ይላል እና በጣም አኮረፈች። በኋላ ላይ እኔ ስላልሄድኩ ነው ብሎ ትንሽ አገልጋዮችን አስከትሎ ሄደ። በኋላ እናትየው ጥቁር ለብሳ ጠበቀችው። ምን ነው እናቴ፣ የእኔ መሾም ሊያስደስትሽ ይገባል እንጂ እንዴት ታዝኛለሽ አላት ይላል። እናትም ምን አሉ፣ ልጄ ዛሬ ተሾመህ ጳጳስ ሆነህ አስኬማውን አድርገህ ከምትመጣ ይልቅ ሞተ ተገንዘ በአስከሬን ብትመጣልኝ ደስታውን አልችለውም ነበር አሉ። ለምን ለምን እናቴ ሲላቸው፣ ልጄ ድሮ የምትጠየቀው በጥቂት ሰዎች ኃጢአት ነበረ፣ አሁን ግን በህዝቡ ሁሉ ኃጢአት ነው፣ ለዛ ነው ያዘንኩት አለችው እናትየው። ልጁም የእናቴ ቃል እስከ ህይወቴ ፍጻሜ ድረስ መርህ ሆኖኝ እግዚአብሔርንና ቤተ ክርስቲያኔን በአግባቡ ጠብቂያት ለመኖር ለራሴ ቃል ገባው ይላል እና እነዚህ ሰዎች የሚሾሙት የሳንቲም ድቃቂ የልብስ ላቂ ፈልገው እንጂ ይሄ የሚጠፋ ህዝብ አጓጉቷቸው አይደለምና፣ እባካችሁ የቤተ ክርስቲያን ዋናው ዓላማ ተሾመን የሳንቲም ድቃቂ የልብስ ላቂ ወይም ቪኤትና ፕራዶ መኪና ምናምን ነገር ተመድቦልን አቦ አቦ እንድንባል ስላልሆነ፣ እባካችሁ በአገልጋይነት መንፈስ ሹመትን እየናቅን እንደቀደሙት እንደ ቅዱሳን አባቶቻችን ቤተ ክርስቲያናችንን ዳግም መስቀል ላይ አንስቀላት። ይህን መልእክት እንደው እንድታስተላልፉልን በእግዚአብሔር ስም ጠይቃለሁ።
እናመሰግናለን። ሰዓታችንንም እየጨረስን ነው። ከይቅርታ ጋር በጣም እናመሰግናለን። ጊዜውን መስዋዕት አድርገው ፕሮግራማችን ላይ ለመቅረብ ስለፈቀዱ ከልብ እናመሰግናለን። በአድማጮቻችን ኢትዮጵያ ድምፅ ሬዲዮ ከዚህ በኋላ ፕሮግራማችንን ስለጨረስን እናመሰግናለን። መልካም ጊዜ።
እግዚአብሔር ያክብርልኝ። መልካም ቀን።
አሜን።